በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሳምንቱ በዓለም ዙሪያ ለሚገኙ ኢትዮጵያኖች ሐዘን ቁጭትና ለቅሶ የተሞላበት ሳምንት ሆኖ ያለፈ ቢሆንምና ሐዘኑና ቁጭቱ በቀላሉ የሚጠፋ ባይሆንም በአንጻሩ ደግሞ ይህንን ሐዘንና ቁጭት ለመግለጽ ኢትዮጵያዊው በጋራ ወጥቶ መሰለፉ በመጠኑም ቢሆን ለሐዘናችን ማስታገሻ ሆኖናል። በኢትዮጵያን ወገኖቻችን ላይ በደቡብ አፍሪካ በየመንና በሊቢያ ያደረሰባቸው በደልና ግድያ ያሳዘነንና እንባችንን እንደ ጎርፍ ያስፈሰሰው ሳምንት በአንጻሩ ደግሞ እንደኛው ወገኖቻቸው በግፍ የተገደሉባቸው ኤርትራውያን ወንድሞቻችንና እህቶቻችን ጋር በጋራ ሆነን እንባችንን ለማበስ በመቻላችን በመጠኑም ቢሆን እንድንጽናና እረድቶናል። ከዚህ በፊት ስዊድን ውስጥ ታይቶ በማይታወቅ ሁኔታ በሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን በጋራ ሆነው ለአንድ ዓላማ ሲቆሙ ማየት ይቻለም የጥላቻ ብቻ ሳትሆን የፍቅርም እንደሆነችና መሪዎች በሕዝብ መካከል የፈጠሩትን ጥላቻና ቂም በመተው ፍቅርንና አንድነትን አንግበው የሁለቱ ሀገር ተወላጆች በጋራ ሊቆሙ እንደሚችሉ አሳይተዋል። ይህ ያለፈው ሳምንት ኢትዮጵያውያኖች በአንድነት የሚሰባሰቡበት ወገን ለቀብርና ለሐዘን ብቻ ሳይሆን ወገን ሳይሞት በፊት ከሞት ለማዳንና በቁም እያለ ለመርዳት ከችግር ከመከራና ከእስራት ለማስፈታትም ጭምር በአንድነት ሆኖ የሚታገል መሆኑን ያሳየበትም ሳምንት ነው። ለዚሁ ማስረጃና ዋቢ ሊሆን የሚችለው ባለፈው አርብ ሜይ 1 ቀን በስቶኮልም ከተማ በተደረገው የሰራተኛው ቀን አከባበር ሰላማዊ ሰልፍ ላይ ኢትዮጵያውያኖች አረንጓዴ ቢጫና ቀይ ባንዲራቸውን ያውለበለቡ ኢትዮጵያ ውስጥ ያለው መንግስት ፈላጭ ቆራጭ ነው፣ የታሰሩ የፖለቲካ እስረኞች ይፈቱ፣ ስዊድን ለጨቋኙ ወያኔ የምታደርገውን እርዳታ ታቁም፣ የታሰሩ ጋዜጠኞችም ይፈቱ እያሉ መጠየቃቸው አንዱ ምስክር ነው። ይህ በየአመቱ በሜይ 1 የሚደረገውን የሰራተኛው ማህበር ሰላማዊ ሰልፍ ከሌሎቹ ጊዜያቶች የተለየ ያደረገው እንደ ሌሎቹ ጊዜያቶች ሁሉ ኢትዮጵያውያኖች የተሰለፉት በስዊድን ሶሻል ዴሞክራቲክ ፓርቲ ጥላ ስር የራሳቸውን የስዊድን ኢትዮጵያውያኖች የሶሻል ዴሞክራቲክ ማህበር ወክለው ቢሆንም በአሁኑ ጊዜ ግን ስልጣን ላይ ያለው መንግስት የሶሻል ዴሞክራቲክ ፓርቲ በመሆኑ በዚህም የተነሳ የሚያነሷቸው ጥያቄዎች ተሰሚነታቸው ከሌላው ጊዜ ከፍ ያለ ይሆናል የሚል እምነት አለ። ከዚህ በተጨማሪ ይህን የዘንድሮን የኢትዮጵያኖች የሜይ 1 ሰላማዊ ሰልፍ የተለየና ደማቅ ያደረገው የተለያዩ የኢትዮጵያ የፖለቲካ ድርጅት ደጋፊዎች የወገኖቻቸውን ሰቆቃ ለዓለም ለማሳወቅ በአንድነት መሰለፋቸው ነው። ኢትዮጵያኖችን ባንድነትና በደመቀ ሁኔታ ለዲሞክራሲና ለእኩልነት ሲጮሁ ያዩና የሰሙ ሰልፉን ለመከታተል የወጡ በብዙ ሺህ የሚቆጠሩ የስቶኮልም ከተማ ነዋሪዎች በጭብጨባ ድጋፋቸውን ያሳዩዋቸው ሲሆን ኢትዮጵያኖች ሀቶሪየት የተባለው አደባባይ ሲደርሱ በቦታው የነበረውና ሰላማዊ ሰልፉን በቀጥታ በትልቅ ስክሪን ያስተላልፈ የነበረው የሶሻል ዴሞክራቲክ የፊልም ቡድን መሪ የኢትዮጵያን ሰልፈኞቹን በማድነቅና በድምጽ ማጉያ ኢትዮጵያኖቹ ለዲሞክራሲና ለሰው ልጆች መብት መከበር የሚያደርጉትን ትግል አድንቃ የኢትዮጵያኖች ትግል ውጤት እንደሚያመጣ ፍጹም ጥርጥር እንደሌላት ግስትገልጽ በአካባቢው የነበረው በብዙ ሺህ የሚቆጠር ህዝብ ድጋፉንና አድናቆቱን በጭብጨባ ገልጿል። ክብር ለናንተ፣ ምንም እንኳን ኢትዮጵያ ውስጥ ካለው ችግርና መከራ አምልጣችሁ እዚህ በሰላም ሰርታችሁ መኖር ብትችሉም የወገናችሁ መከራና ስቃይ የኛም ስቃይ ነው ብላችሁ በአደባባይ ወጣችሁ የወገኖቻችሁን ሰቆቃ ለዓለም ህዝብ ተከተን ሳትሉ ለምትታሳውቁ ወገኖች ክብር ለእናንተ ይሁን እንላለን። እናንተ ለወገን የምትታስቡ የምትጨነቁ የራሳችሁን ምቾትና ተድላ ብቻ ሳይሆን ቀን ጎድሎበት በውጭ በስደት አገር ቤት ደግሞ በእስርና በግርፋት የሚማቀቀውን ወገናችሁን ያረሳችሁ ወገኖች እናንተ ቅኖች ናችሁ፣ ሩህሩህዎች ናችሁ፣ የወገን አለኝታና መከታ ናችሁ። ክብር ለእናንተ ይሁን። ሌላው ኢትዮጵያዊ ለቀብርና ለለቅሶ ብቻ ነው የሚሰባሰበው ለሚሉን ይህ ከእውነት የራቀ ለመሆኑ ማስረጃ የሚሆነው በትናንትናው ዕለት በሃሉንዳ በሚገኘው የህዝብ አዳራሽ የመድኃኔ ዓለምን ቤተክርስቲያን ለማሰራት በተጀመረው ፕሮጀክት መሰረት ገንዘብ ለማሰባሰብ የተጠራው ህዝባዊ ስብሰባ ነው። ታይቶ በማይታወቅ ሁኔታ የሃሉንዳ የህዝብ አዳራሽ ከዳር እስከ ዳር ሞልቶ መተላለፊያ ቦታ እስኪጠፋ ድረስ ኢትዮጵያዊው ለዚህ ለተቀደሰ ዓላማ መሰባሰቡ የሚያኮራና እኛ ኢትዮጵያኖች ሰው ሲሞት አፈር ለማልበስና ሀዘን ለመካፈል ብቻ ሳይሆን ሰው ለማዳንም ለጥሩ ስራም የምንሰባሰብ መሆናችንን አረጋግጠናል።
ችን ከዚህ ቀጥሎ እንግዲህ ያሉን ፕሮግራሞች እነኚህ ይመስላሉ። ከሐዘኑም ጋር የነበረውን ሳምንቱ ምን ይመስል ነበር የሚለውን ፕሮግራማችን ይዘን ቀርበናል። እስኪ ሳምንቱ ምን ይመስላል እንዴት ነበር የሚለውን ደግሞ
የሳምንቱን ሁኔታ እንግዲህ አጥራጥር ያን በየማከሉ ውይይት እናደርጋለን። በዛሬው ፕሮግራማችን የዜና ፕሮግራማችን በኋላ ከኢንጂነር ይልቃል ጋራ ውይይት እናደርጋለን ብለን ተስፋ እናደርጋለን። ለባሁን ጊዜ እሳቸው ግረ መንገዳቸውን አሜሪካንን ጎብኝተው ወደ እንግሊዝ ሀገር ብቅ ብለዋል። በዛሬው ዕለት ስብሰባ አላቸው ሲሉ ሰምተናል። እንግዲህ እሳቸውን ለማግኘት እንሞክራለን። ሳምንታዊ የህፃናት ፕሮግራማችንም ጊዜውን ጠብቆ ይቀርባል። ሌሎች እንግዲህ ልዩ ልዩ ማስታወቂያዎችና ማሳሰቢያዎች እንዲሁም ኢትዮጵያኖችን በተመለከተ የሀገራችን ህዝብ ከሀገሩ የሚሰደደው ለምንድን ነው? ይሄንንስ ማቆም ይቻላል ወይ? ካላቆም ነውስ በውጭ ሀገር እንዴት ነው የምንረዳው? በተለይ ደግሞ በተለይ በአሁኑ ጊዜ ሊቢያና ሌሎች አረብ ሀገር የሚገኙትን ኢትዮጵያኖች በተለይ ሊቢያ ያሉት ድረሱልን፣ የመን ያሉት ድረሱልን እያሉ ነው። ሰው ሲሞት ከመቅበርና ከማልቀስ ባሻገር እንዳይሞት፣ እንዳይታሰር፣ እንዳይበደል፣ እንዳይጨቆን እኛ ወገነን የምንለው ምን ማድረግ እንችላለን የሚለውንም እንግዲህ አድማጮች ሐሳብ አለን የምትሉ ከሆነ፣ ጥያቄ አለን የምትሉ ከሆነ፣ አስተያየት አለን የምትሉ ከሆነ በተለመደው ስልክ ቁጥራችን 191000 ስቶክሆልም 0819101000 ከስዊድን ውጭ ላላችሁ 46 ነው የስዊድን መግቢያ 468191000 በመደወል በተለይ እንዴት ምን ማድረግ እንዳለብን እነዚህ በአሁን ጊዜ በችግር ላይ ያሉ ወገኖችን በምን አይነት ሁኔታ ነው ከችግራቸው ልናወጣቸው የምንችለው የሚለውን ሐሳብ ካላችሁ ልታካፍሉን በጣም ደስ ይለናል። እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። ከኛ ጋር እንደምትሆኑ እየተማመንን ፕሮግራማችንን በዚች ዜና
ምድር ከሰማይ ርቃ ሲቃችን አያበቃ ይሄ ሲየ ያይ መጣ ይዘሽሮ ካላነባ እዚህ ጋር ሲያልፈው ገኔ tunet mesro yenore sentu nora liya marere tesko sitele me pe nafsu setele sete aina gamori ya chelema allo bei anchi mama
ብልጮ ብልጮ ጨዋነቱ ሲያምር መምሩን ይሰማል ወላጆቹን ጭምር ማን እንደ ብልጮ ከብልጮ ሌላ እጁን ሳይታጠብ ምግብም አይበላ ተጠብጠብጠብጠብ ሰውነቱን ሁላ ከዚያም በሰዓቱ ተማር ቤት ይደርሳል ትልቅ ሰው ሲመጣም ኮምፐር ይነሳል ኖር ይላል ተነስቶ ብልጮ ተውቶ እንደምንኖት መምር እንዴት ሰነበቱ እንቀመጣለን እርሶ ሲቀመጡ ደሞ ምን ካበለው ለራሱ ሳይሰጡ እጁን ሳደድ ዳርጎ የሰው ቃይነካም መቼ ብቻ የብልጮ መልካም ብልጮ ብልጮ ጨዋ ልጅ ነው በጣም አንድም የስድብ ቃል ካንደበቱ አይወጣም ጥፋትም ካጠፋ ይቅርታ ይጠይቃል ብልጮ ብልጮ መጫወትም ያውቃል
ልጆች ዛሬ እስቲ ስለ ኢትዮጵያ ትንሽ እንመልከት ኢትዮጵያ የት እንደምትገኝ ታውቃላችሁ ልጆች ኢትዮጵያ የምትገኘው በአፍሪካ ክፍለ ዓለም ውስጥ ነው የአፍሪካ ቀንድ ከሚባሉ አገሮች አንዷ ኢትዮጵያ ነች ኢትዮጵያን የሚያዋስኗት አገሮች በሰሜን በኩል ኤርትራ ትገኛለች በምስራቅ በኩል ደግሞ ጅቡቲና ሶማሌ ሲያዋስኗት ሱዳን እና ደቡብ ሱዳን ደግሞ በምዕራብ በኩል ያዋስኗታል ኬንያ በደቡብ በኩል ኢትዮጵያን ታዋስናል እና ኢትዮጵያን የሚያዋስኑ አገሮች ኤርትራ ጅቡቲ ሶማሌ ሱዳን ደቡብ ሱዳን እንዲሁም ኬንያ ናቸው ልጅነቴ ማርና ወጀቴ ኢትዮጵያ ኢትዮጵያ የዘላለም ቤቴ በሰው ዘር ምንጭነት ከተንተነኛ ባፋን ኮራለን በሉሲ መከኛ ኢትዮጵያ 91 ሚሊዮን ህዝብ ብዛት አላት ይህም ማለት ከስዊድን ጋር ሲወዳደር በ10 እጥፍ ያህል ነው የስዊድን ህዝብ በግምት 9 ሚሊዮን ሲሆን ኢትዮጵያ ደግሞ 90 ሚሊዮን ህዝብ ብዛት አላት ኢትዮጵያ ከአፍሪካ በህዝብ ብዛት ሁለተኛ አገር ነች የኢትዮጵያ የቆዳ ስፋቷ 1.1 ኪሎ ሜትር ነው የኢትዮጵያ ዋና ከተማ አዲስ አበባ ይባላል ልጆች አዲስ አበባ የኢትዮጵያ ዋና ከተማ ብቻ ሳትሆን የአፍሪካ ዋና ከተማም ነች የአፍሪካ ህብረት ዋና ጽፈት ቤትም አዲስ አበባ ነው የሚገኘው ኢትዮጵያ ከዓለም የድሮ ከተማዎች አንዷ ነች ከክርስቶስ ልደት በፊት በ3ኛ ክፍለ ዘመን በዓለም ላይ በጣም ኃይለኛና የበለጸገች አገር ነበረች ኢትዮጵያ በክርስትናም ሆነ በእስልምና እምነት ቀዳሚ ከሆኑ አገሮች አንዷ ናት ኢትዮጵያ በመጽሐፍ ቅዱስ እና በቁርአን ላይ በበጎ ተግባር የተገለጸች አገር ነች ኢትዮጵያ የብዙ ቋንቋና የባህል ባለቤት አገር ነች። ከሰማኔ ያላነሱ ጎሳ ሲኖሩባት ብዙ ቋንቋ ተናጋሪ ህዝብ ያላት አገር ነች። በብዛት ኢትዮጵያ ከሚገኙት ቋንቋ ትልልቅ ቋንቋዎቹ ኦሮምኛና አማርኛ ናቸው። የኢትዮጵያ ብሔራዊ ቋንቋ አማርኛ ነው። እንዲሁም ኢትዮጵያ የራሷ የሆነ የቀን አቆጣጠር ያላት ሀገር ነች። ኢትዮጵያ ከአፍሪካ ብቸኛ የሆነች የራሷ ፊደል ያላት ሀገር ነች። ይህን ፊደል የመጣው ከግዕዝ ቋንቋ ነው። ዛሬ የግዕዝ ፊደል በኢትዮጵያና በኤርትራ ሰዎች ይግባቡበታል። ልጅነቴ ኢትዮጵያ ኢትዮጵያ የዘላለም አፍሪካ በቀኝ ግዛት በተያዘችበት ጊዜ ኢትዮጵያ በጀግና ህዝቦቿ ነጻ ሆና የኖረች ብቸኛ የአፍሪካ አገር ናት። የጣሊያን መንግስት ኢትዮጵያን ለማውረር ከአንድም ሁለት ጊዜ መጥቶ በሽንፈት ተመልሶም ሄዷል። ዛሬ ኢትዮጵያ ባህሏን ሃይማኖቷን ጠብቃ እንድትኖር ያደረጋት የኛ አያትና ቅድመ አያቶቻችን ባፈሰሱት ደምና በሰውት መስዋዕትነት ነው። የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነው። ከሁለተኛ ዓለም ጦርነት በኋላ ብዙ የአፍሪካ ሀገሮች ነጻ ሲወጡ የኢትዮጵያ ሰንደቅ ዓላማ ቀለምን ተነስተው አረንጓዴ፣ ቢጫ፣ ቀይ ቀለማትን ተጠቅመዋል። ዛሬ ባጭሩ ስለ ኢትዮጵያ ይህንን ካልን በሚቀጥለው ደግሞ የተለያየ የኢትዮጵያ ታሪኮችን ሃይማኖት፣ ባህል ይዘን እንመጣለን። ማጠቃለያ አንድ ነገር እስቲ እንንገራችሁ ልጆች። ዛሬ በአለም ላይ በጣም ታዋቂና ብዙ ህዝብ የሚጠጣው ቡና የመጣው ከየት እንደሆነ ታውቃላችሁ? የመጣው ከኢትዮጵያ ነው። ኮፊ የሚለውንም ስም ያገኘው ካፋ ከሚለው የኢትዮጵያ ክፍለ ሀገር ስም በመነሳት ነው።
አድማጮች በመከታተል ላይ ያላችሁት እዚህ ከስቶኮልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። በመቀጠል ግጥም እናሰማለን።
አዎ፣ የግጥሙን ባለቤት እንግዲህ ጌትነት ነው።
ጌትነት እንደው ነው የግጥሙ ባለቤት። ከሰሞኑ በኢትዮጵያ
በደረሰው ችግር እንግዲህ
ኢትዮጵያ ላይ በደረሰው ችግር ማለት ነው።
ዜግነት ምንድነው የሚል ነገር ነው። ማን ነኝ እኔ የሚል አይነት ግጥም ነው። ብዙዎቹን ያሳተፈ ነው ያ ግጥም። ህዝብ ነበር እዛ በብሔራዊ ቲያትር የነበረው። ብዙ ባለስልጣናት ተጠርተው በዛ ቦታ ነው የነበሩ። ብዙ ሰው ነው የነበረው ግጥሙን ለመስማት። ግጥሙ ደግሞ እንዲህ ነው የማይባል ነገር ነው እኛ ራሱ ሰምተናው እንዴት ነግሩም እንዴት ነው ያየው?
ባይበት በጣም ቆንጆ ነውና ያው አድማጭ ሰምቶ ይፈርደዋልና ምንድነው አሁን አገር ቤት ያለው ስርዓት እንደው ለክሶ እንዲደርሱኝ ብሎ በብሔራዊ ቲያትር በርካታ ሰዎችን አሰባስቦ ባለስልጣናትና ሌሎች የሚመለከታቸው አዝናኛ ቤተሰቦች በተገኙበት ስራ እንትን ያው ሁሉም የራሱን ነገር ሲያቀርብ ይሄ ገጣሚም የራሱን ስነስ እንትን አቅርቧል። እና በጣም እንግዲህ ልብ ካላቸው መልሶ እነሱን የሚቆረቁሩ ነበር እና
አብረን ሁሉ ነው ባለስልጣናቱም ሞር ባለስልጣናቱም ቢያገኝ ማህበረሰቡንም የሚቀሰቀስ ልብ የሚነካ ገጠም ነው። እስቲ ተሳምተናል እናንተ መጥተሉን እንግዲህ
አይዛሪዎች ባጭር የተቀጩ ሩቅ መንገደኞች 30 ህልመኞች 30 ተስፈኞች 30 ወጣቶች ሀገር እንደሌለው በሰው ሀገር ምድር ሲቀላን ገታቸው ወገን እንደሌለው ከሰው ሀገር ባህር ሲቀየጥ ደማቸው በአገር ቁጭ ብለን ካለም ጋራ ያያየን ከሬት የመረረ ከቋጥኝ የሚከብድ ከቶን የሚያቃጥል ከብራቅ የሚያርድ ሀገር ያህል መርዶ በሰንበት አመሻሽ በአገር የተሸከም በገዛ ሞታችን እዝን የተቀመጥ አሳለፍነው ህይወት ካለፈው መከራ መማር የተሳነን ደመና ወራሾች የሞትኩም እኛ ያለነውም እኛ ከፋይም ተቀባይ እኛው ነን ባለዶች እኛው ነን ከቅጣትም ቅጣት ከመርገምትም መርገምት የገዛ አንገታችን በስለት ሲቀላ የገዛ ደማችን ባህሩን ሲያቀላ የራሳችንን ሞት ቆሞ መመልከቱ ምን ያህል ነው ፍሙ? ምን ያህል ይጠብሳል ሰቆቃው ሰዓቱ? ምን ያህል ነው ሸክሙ? ምን ያህል ይደፍቃል መከራው ክብደቱ? ምን ያህል ይጠልቃል? ምን ያህል ይሰማል መጠቃት ስለቱ? ሐዘን ነው? ቁጣ ነው? ቁጭት ነው? ጸጸት ነው? ምንድነው መጠሪያው? ምንድነው ስሜቱ? እሁን ይሄን ማአት ይሄን የኛን መቅሰፍት ቋንቋዎች በቃላት ችለው ይገልጹታል? እሁን ይሄን ስቃይ ይሄንን ሰቆቃ እናትና ሀገር ሸክሙን ይችሉታል? እኛው ነን እኛው ነን ለዚህ ክፉታችን ለዚህ መርገምታችን ለዓለም ለፈጣሪ አልፈታ ላለው እንቆቅልሻችን መነሻም መድረሻም ጥያቄዎች እኛ መልሶችም እኛው ነን እኛው ነን የገፋን እኛው ነን የከፋን እኛው ነን ያጠፋን እኛው ነን የጠፋን ከዘመን ጋር አብሮ መዘመን ተስኖን ሰፊ ሀገር ይዘን በአሳብ እየጠበብን በፍቅር ተሳስቦ አብሮ መራመዱ አቀበት የሆነን ቂም እየቆነጠርን ቂም እየመነዘርን በዛሬ መንጋጋ የትናንቱን ድርቆሽ የምናመነዥክ በዛሬ ምድጃ የትናንቱን አመድ ታቅፈን የምንሞቅ ባንድ ላይ ከመጓዝ በየፊና ሩጫ አረፋ ምንደፍቅ እኛው ነን እኛው ነን ከእምነት የተፋታን ከፈጣሪ የራቅ እኛው ተጋፊዎች እኛው ተገፊዎች እኛው አሳዳጆች እኛው ተሳዳጆች ካሳለፍነው ህይወት ካለፍነው መከራ መማር የተሳነን ደመና ወራሾች እኛው ነን እኛው ነን እኛ የዛሬዎች የነገ የታሪክ ያገር ባለዳዎች እኛው ነን በንፍገት በስስት በስግብግብ መዳፍ ከድሆች ጉሮሮ ካፋቸው መንጭቀን ሌሎችን ረግጠን ሌሎችን ጨፍልቀን በሌሎቹ ጀርባ በሌሎች ጫንቃ ላይ ወደ ላይ መሳቡ ቅንጣት የማይጨንቀን በማስመሰል ጥበብ ባድርባ አንደበት በሸፍጥ የሰለጠን ከብዙዎች ድርሻ ተሻምተን ተናጥቀን ላንድ ለራሳችን በወርቅ ላይ አልማዝ በህንፃ ላይ ህንፃ ስንቆልል ስንከምር የማይሰቀጥጠን የመንፈስ ድውዮች የንዋይ ምርኮኞች የወንበር ሱሰኞች የሆድ አምላኪዎች ከሰውነት ወርደን በነፍስ የኮሰመን የስጋ ብኩኖች በራሳችን ኃጢአት የራሳችን ሲኦል እኛው ነን መርገምቶች እኛው ነን በዚህ ሁሉ ግና መቼም ቢሆን መቼ ሰው ይሞታል እንጂ ተስፋ አይሞትምና በመንገድ የቀሩት የወጣቶቻችን ባጭር የተቀጨው ሐሳብ ምኞታቸው ተስፋ አለን ተስፋቸው ባገራቸው አፈር በታናሾቻቸው ነገ ውብ ይሆናል ለምልሞ ይጸድቃል በዛሬው ደማቸው ዛሬ የመከነው ውጥን ሪያቸው በጊዜና በአገር ነገውን ይሆናል ይፈታል ህልማቸው ይህ ነው መጽናኛችን ይህ ነው መጽናኛቸው
ሰሞኑን ከደረሰው ፍንጭ ችግር ካለብን ሁኔታዎች በሙሉ ተነስተን የሰሞኑን ሁኔታ እየቃኘን ነው። የሰሞኑን ሁኔታ ስናይ እንግዲህ በሊቢያም ያለው በየመንም ያለው በሳውዝ አፍሪካም ያለው በተለያየ ዓለም ላይ ያለው ችግር በሙሉ ኢትዮጵያ ነው ችግር እንዲና እንደዛም አይባል ነው። ይሄን ችግር ደግሞ ምን አመጣው መቼ መጣ እንዴት መጣ የሚለውን ነገር ሲወዱ ኋላ አይደ እንዳሰስና አድርገዋለን። እንደው ስደቱ መቼ ጀመረ እንዴት ጀመረ ስደቱም ያመጣቸው ነገሮች አሁን ብዙ ጊዜ ወጥተው ሲታረዱ እንደገና አደጋ ይደርስባቸው እኛ ሁሉ ግዜ አንድ አንግል ከፖለቲካ አንግል ብቻ ነው መታዩት የሚሉ አንዳንድ ሰዎች ይሄንን ኢሹ አንስተው ነበር። ከፖለቲካ ብቻ አንግሉን እንድናነሳው ያደረጉን አንዳንድ ትክክለኛ የኛ መረጃዎች አሉ። ለምሳሌ አገር ቤት ያሉ ወጣቶች ተምሮ ዩኒቨርሲቲ ጨርሰው ስራ ካላገኙ ስራ ፈጣሪ ካልሆኑ የሚፈጠርላቸው ስራ ከሌለ የሚደራጁበት ስራ ከሌለ ስራ ተፈጥሮ ወደ ወጣቱም ወደ ስራ ማናወጣውና ማሄድ ከሆነ ቤት ውስጥ ቁጭ ሲል አከባቢው ላይ ቁጭ ሲል ሌላ እድል ከሌለው ምንድነው የሚያደርገው ስደት ነው አማራጭ የሚያደርገው። ወደ ፖለቲካው ገባ ነው ምንድነው ያንድ ሀገር ፖለቲካ እድገት ካለው ያንድ ሀገር ፖለቲካ ጥሩ አቅም ካለው ሰዎች ለምን ይሰደዳሉ የሚለውን ነገር ላለው እስቲ አህመድ በዚህ ላይ ምን ትላለህ አንተ?
በነገራችን ላይ ስደት በኢትዮጵያ ውስጥ ብቻ አልተጀመረም። ስደት ስዊድኖች በሚሊዮን የሚቆጠሩ ስዊድኖች በዚህ ክፍለ ዘመን መጀመሪያ አካባቢ የዛሬ 100 ዓመት አካባቢ በሚሊዮን በረሃብ ምክንያት ነው በሚሊዮን የሚቆጠር ስዊድናውያን በመርከብ ወር ሁለት ወር እየተጓዙ ተሰደዋል።
ማን ነው
አዲስ አይደለም ስደት የኛ ኢትዮጵያውያን ብቻ አይደለም ስደት አሁን የመጣም አይደለም። ያንን በሚያደርጉበት ጊዜ የኢኮኖሚ ችግር ነበረባቸው። በነገራችን ላይ ሱድን የበለጸገ እንትን ማን ነው የተፈጠረው ሀብት ያላት ሀገር አይደለችም። ግን ምንድነው ያደረጉት? ስልጣን ላይ የመጣው የሶሻል ዲሞክራቲክ ፓርቲ በተወሰነ ደረጃ ታግሎ የሰራተኛውን መብት አስከብሮ ለእድገት የኢኮኖሚ እድገት አገሪቷ ላይ እንዲደርስ ይሄ አድሎ ምን ሳይኖር ህዝብ ሰርቶ በደንብ ጥቅም እንዲያገኝ ራሱን ጠቅሞ ሌላውን ወገኑን እንዲጠቅም አድርጎ ታግሎ እዚህ አድርሷቸው አሁን እንኳን እነሱ ሊሰደዱ የማያውቁት ቅኝ ገዢዎች ሆነው አያውቁም። እነዚህ ሀገር ለምሳሌ እኔ አንዳንዴ ይገርመኛል እንግሊዝ ሀገር ሰው ቢሰደድ ፈረንሳይ ሀገር ሰው ቢሰደድ ይገባኛል ተሰማ ኤክስታንት ምክንያቱም እነዚህ ኮሎኒ ቅኝ ገዢዎች ነበሩ። እንደነሱ ይድን ያሉት ሀገሮች ግን ቅኝ ገዢዎች አልነበራቸው ምን አልነበራቸው ባጭር አገራቸው የሰላም የኢኮኖሚ እድገትና የሰላም ያለበት ስለሆነ ምንም ግንኙነት የሌለው ህዝብ ሁሉ ይሰደዳል እኛም እንሰደዳለን እነሱ ጋር እና ምንድነው ለማን ተፈልጉት መሰደድ እንትን አይደለም የመጀመሪያው እኛ ኢትዮጵያኖች አይደለም አሁንም የተጀመረ አይደለም ሀብታም ሀገሮች የሚባሉት ሁሉ ሰዎቻቸው ተሰደዋል። የኛን ግን የተለየ የሚያደርገው ምንድነው የኢኮኖሚ መሰን የኢኮኖሚው መዳ የኢኮኖሚው ደካማ መሆን ብቻ አይደለም ሰው ሰራሽ የኢኮኖሚ አደጋ ነው ያለብን መዳከሙ በሰው ሰራሽ አድሎ። አንድ ሀገር ውስጥ አንድ ሰው ሰርቶ በላቡ በእውቀቱ በመኑ ማትረፍና መኖር ካልቻለ የፖለቲካ ተጽዕኖ ካለበት አድሎ ካለበት የበላይ ጉቦም ይጠይቀው ከሆነ ሁሉን ነገር ለባለ ስልጣኖች የለምንም ይሆን ከሆነ ምንም አድርጎ ማደግ አይችልም። በፖለቲካ ደግሞ በተለይ እንደ ኢትዮጵያ ያሉ ሀገሮች ብዙ ብሔር ያሉባቸው ብሔረሰቦች ያሉ ሀገሮች የዘር ልዩነት እየተደረገ አንዱ ዘር ሌላውን ዘር ይመደዘን የሚሆን ከሆነ ሁሉን ነገር ለማድረግ ዘርሽን እየቆጠርሽ ከሆነ ያንቺ የመኖር እድልሽ የተወሰነ ይሆናል። እዛ ያቺን ሀገር ጥለሽ ነው መውጣት የምትፈልጊው ምክንያቱም እዛ ሀገር ውስጥ እንደ ሰው ተቆጥሬ እንደ ሰው እንደ ሌላው ሰርቼ እኩል ተምሬ እኩል ሰርቼ ባለኝ ዕውቀት ተወዳድሬ ማላገኝ ከሆንኩኝ ምርጫዬ ምንድነው መውጣት ነው። ሌላው ደግሞ በሚያሳዝን ሁኔታ ምን ነው አለ እኔ እንግዲህ አንዳንድ ምን ሰማው አለ እንደምንም ብሎ ተፍጨርጭሮ ወጥቶ በዚያም በዚህም ብሎ አካገሩ ወጥቶ እዚህ አውሮፓና አሜሪካ ይመጣና ትንሽ ጥሪት ሲይዝ አገሩ ተመልሶ ሄዶ በዛ በደህ ህዝብ ላይ ጨፍሮበት ይመጣል። ያንን የሚያይ የዛ ሀገር ወጣት እኔም እኮ በሰደድ እንደዛ ላይ አልፍልኝ ይችላል አው እዚህ ተሰቃይቼ ከመኖር እኔስ ለምን እዛ አገሌ ሄዶ እንደዚህ ሆነ ይሄው መጥቶ እንትን ይላል አንድ ትንሽ ነጭ እንትን ዋገን ይሄም ቢሆን የሚጫወተው ሮል አለ። እኔ አንዳንድ ሰዎች እዚህ መጥተው ሲያወሩ ሰማለሁኝ ጨፍረን መጣን እንትና ቤት
ባላምስ ኮኮ ውስጥ አድረው
ምን ሲሉ እኔ በጣም ይገርመኛል። በዛ በራሳቸው ወገናን በራሳቸው ህዝብ ላይ ጨፍረንበት መጣን ያቺን ሀገር ሲሉ እንዴት እንደማይሰማቸው ሁሉ አይገባኝም። ኤኒዌይ ለምንድነው ግን የኢትዮጵያ ህዝብ አሁን ጊዜ የሚሰደደው? ኦፍ ኮርስ አሁን አይደለም የተጀመረው ኢትዮጵያኖችም
ብለሽ እንዴ ይመስላል ግን ከባለፈው መንግስታትን ስናይ
ሰደደው ልዩነቱ መሰለኝ። ለምሳሌ እኔ እስከማቃቸው ታሪክ ልንገርሽ መሰደድ እኔ እስከማቀው ድረስ በደንበኛ ይሄ ስደት ደንበኛ የተጀመረው በደርግ ጊዜ ወደ 80 ምናምን አካባቢ ራቡስ ጊዜ ያን ጊዜ በደም ተጀመረ ስደት። ከዛ በፊት ግን ኢትዮጵያኖች ይወጡ ነበር እኔ እስከማቀው ድረስ የሚያውቁ ሰዎች እንገሩን እኔ እስከማቀው ድረስ ግን ለትምርት ነበር የሚወጡት እየተላቁ ለትምርት በብዛት ለትምርት ነበር የሚወጡት።
ያ የፖለቲካው ስደት እንደዚህ ያን ያላል ነበር
ጥቂት አለ ግን እንደዚህ አይደለም እንዲህ በገፍ አይደለም ለትምርት ይላካል ኢትዮጵያዊ ይሄዳል። ምሳሌ ልትቀስሽ አንዱ ያወራል ያጫወተን እንግሊዝ ሀገር የተማረ እንግሊዝ ሀገር ኢትዮጵያኖች ለትምርት በብዛት የሚላኩት ለዛ ለነ ዛስ ኢትዮጵያዊ ሰከረ መንገድ ላይ ተብሎ ከተሰማ ምንድነው የሚደረገው የእንግሊዝ ፖሊስ ደባብቆ ወስዶ ሆስፒታል አሳክሞ በድብቅ እንደገና ዶርሚቶሪ ወስዳቸዋል። ምክንያቱም ኢትዮጵያኖች ይሄ በንጉሱ ምክንያት ሊሆን ይችላል ክብር ስላላቸው አሁን ኢትዮጵያዊ መንገድ ላይ እንዲ አያደርግም የሚብል እንትን ነበር። ጀርመን አስተውሳለሁ ሲያወሩልኝ ቪዛ ይጠየቅም ነበር ኢትዮጵያዊ ከሆነሽ እና ብዙ ነገሮች አሉ። በደርግ ጊዜ ራሱ አፍሪካ ውስጥ ኢትዮጵያዊ በብዛት አይሰደድም ነበር እንደውም አንዴ ሰማው ታሪክ ምን ያህል እውነት እንደሆነ አላውቅም መንግስቱ ኃይለ ማርያም የጨቋኝ የሚባለው መንግስቱ ኃይለ ማርያም ኬንያ ውስጥ ኢትዮጵያኖችን በስደት የሄዱ ኢትዮጵያኖችን ሲያሰቃዩ ሰምቶ አንድ ነገር እንዳታረቋቸው እኔን ጠልተው ነው የሄዱት እንጂ ሀገር መመለሻ ሀገር አላቸው ነው ያለው።
በጣም ይገርመኝ ይሄን አባባል ነው
ይሄን ስሰማ
በጣም
እና ስደት አሁን አልተጀመረም ቆይቷል ከተጀመረ ግን ቢሆንም እንደዚህ በገፋ ይላል አሁን እኮ የፈለገው ነገር ይምጣ ያቺን ሀገር በባህሩም በየብስም በምኑም በምኑም በበራውም ማቋረጫ ልልቀቃት ነው ይሄ የሆነበት ምክንያት ምንድነው ይሄንን እንትን ካላወቅንና ይሄንን ካላጠናን በስተቀር ይሄንን ተዋይተን መልስ ካላገኘንለት በስተቀር
ስደቱ አሁንም ይቀጥላል
ስደት ይቀጥላል ስደት ብቻ ሳይሆን ሞቱ ይቀጥላል እንግዲህ ምንድነው የሚሆነው እኛ ስንገና እንትን ሞቱ ወገኖቻችን ሲባል እየተገናኘን መላቀስ ነው ያ ደግሞ ምንድነው እኔ ሌላው ደግሞ የሚያሳዝነኝ ምንድነው ይሄንን ችግር ይሄ ችግር የሁሉም ኢትዮጵያዊ ችግር ነው አንድን በሽታ ደግሞ ማከም የምትችው የበሽታው አይነት መጀመሪያ ከታወቀ ነው እንጂ ዝም ብለሽ በሽታውን ሳታውቂ መድኃኒት ብትሰጪ ዝም ብለሽ ማንኛውንም መድኃኒት ብትሰጪ መድኃኒት አይሆንም መርዝ ነው የሚሆነው አሁን እኔ የታዘብኩት ምንድነው ያን ጊዜ ሳውዲ አረቢያ ውስጥ ኢትዮጵያውያን እንደዛ ተገረፉ ተሰቃዩ ምናምን በሽሊ ባረው ነው ምናምን ሲባል ኢትዮጵያዊ ሰላማዊ ሰልፍ ወጣ እዚህ ሀገር የት ነው የወጣው በብዛት ሳውዲ አረቢያ ኤምባሲ እኔ አይቻላቅም አይቻቸው ማላቃቸው ወጣት ልጆች ምኖቹ በጣም ገረመኝ ይሄን ያል ኢትዮጵያ ያለው ወይ ነው ያልኩት ግን ይሄንኑ ችግር ለምንድነው ሳውዲ አረቢያኖች ይሄን የሚያደርጉብን ለምን ወገናችን ሳውዲ አረቢያ ሆኖ ደርሶ እንደዚህ ተሰቃየ የሚለውን ካላወቅነው ሳውዲ አረቢያኖችን ብንጨውባቸው ምንም ጥቅም የለውም ንሰሱ በአገራቸው ውጡልን ነው ያሉት እኛ ግን መጠየቅ ያለብን ለምንድነው ወገናችን ለምንው አገሩን ጥሎ እንደባሪ እየተቀጠቀጠ ከተራ ምንድነው ከፎቅ ላይ እየተወረወረ ሁሉ ለምንድነው አረብ አገር የሚኖረው ያንን መፍታት አለብን ይሄን ደግሞ ይሄን መፍታት የሚችለው ደግሞ ራሳችን ተነጋግረን በዛች ሀገር ላይ ስልጣን ላይ ተቀመጠው መንግስት ለምንድን ነው የምታረጉት ብለን ስንጠይቅ ነው ይሄንን የምንጠይቀው ደግሞ የራሳችንን መንግስት ነን የሚሉትን ነው እንጂ ሳውዲ አረቢያን አይደለም የታዘብኩት ያልኩሽ ምንድነው ሰላማዊ ሰልፍ ሳውዲ አረቢያ ኤምባሲ ሲጠራ ግጥም አለ ግን የችግሩ መንስኤ የሆነው የስልጣን ላይ ያለው ኢትዮጵያ መንግስት ጋር ሄደን እንጮህ ቢባል ድራሹ ነው የሚጠፋው ለምን እንደሆነ ታውቂያለሽ ፍርሃት ልባችን ውስጥ ገብቷል እነዚህ ሰዎች ደግሞ መፍራታችንን ካወቁ እኔ እውነት ለመናገር ይቅርታ ይደረግልኝና ወያኔንና ውሻን እንደ አንድ አይነት ካራክተር ነው ያላቸው ለኔ ውሻ ከፈራሽው ይሸሽ እንትን ያሳደድሻል ውሻ ቆም ይስጥሽ እንትን ሲል ወይንም ቁጭ በይ አይነካሽም ወያኔዎችም እንደዚህ ዘሞር የፈራሻቸው እንደሆነ የባሰ ነው እንትን የሚሉትና እኛ እየፈራን
ሌሎችንም
ያስገደልን እኛ እየፈራን እነሱንም ያጠናከርናቸው ነው ግን እንዴ ለምንድነው ይሄኮ ወንጀል አይደለም ሀገራችን ኢትዮጵያ ነች ኢትዮጵያኖች ይሰደዳሉ ስልጣን ያላችሁ እናንተ ናችሁ ለምንድነው በእናንተ ጊዜ እኛ ያህል ሰው የሚሰደደው እነሱም እንድቁጭ ብለው ከኛ ጋራ ይሄን ነገር መወያየት ይገባቸው ነበርና ቀደም የጀመርኩልኝ የፍርሃታችን ምልክት ምንድነው አንድ ተረት አለ ኢትዮጵያ ውስጥ የሰማሁት አንድ ሰው ስሙን ይጠፋበታል አለ 25 ሳንቲም ማለት ነው ይጠፋበታል የት ነው የጠፋበት ጨለማ ማከል ነው ሰውየው ጨለማ ፈሪ ነው ከራቅ ብሎ መብራት አለች የት እንደሚፈልግ ታውቂያለሽ መብራቱ ያለችበት ጋር ነው የሚፈልገው የዛ ጋር መብራቱ ያለችበት ጋር የሚፈልገው ለምንድነው ጨለማው ስለሚፈራ ምንም እንኳን ጨለማው ጋር ቢሆንም የጠፋበት ፍርሃት ስላለበት ብቻ ብርሃኑ ጋር ይፈልጋል ኔቨር ያገኛትም ያችን ስሙኒ
ለምንድነው ለኔ ወደቀች
እዛትል የኛም ችግር ይሄ ነው ሳውዲ አረቢያ ኤምባሲ ሄዶ ያ ሁሉ ህዝብ ሲጮህ ኢትዮጵያ ኤምባሲ የችግሩ ባለቤት የሆነው ችግሩን ፈጣሪ የሆነው የኢትዮጵያ መንግስት ባዩ ይያለ እዛን ሄድ ስንል ግን ተናን ሳውዲ አረቢያ በትጮህ ምንድነው ዝም ብሎ አይሻል ምን ይሻል ችግሩም አይደለም ውጭልኝ ነው ያለው ስልጣን ላይ ያለው መንግስት ግን የራሱ ህዝብ ነው የራሱ ሀገር ነው ህዝቤ ለምን እንደዚህ ሆኖ ብለን ስንጠይቅ እሱ መጠየቅና ራሱ መጠየቅ መቻል አለበት
እንደመነሻም ስናየው መጀመሪያ እንደመነሻም ስደቱ መጀመሪያ ስታየውኮ ወደ ሳውዲ አረቢያ ከገቡ በኋላ የሚደርስባቸው አደጋ ሳይሆን ሳውዲ አረቢያ ለሚሄድ ሄደው ኢሚግሬሽን ፓስፖርት ሲያወጡ መንግስት ዛጋ ነበር ተጽኖ መፍጠር የነበረባቸው እነኚህ ልጆች የተማሩ አይደለ በትምህርት ውቀት የላቸው የሶስተኛና ሁለተኛ ክፍል ተማሪ ከገጠር የሚመጡ ልጆች ናቸው የሚገርም እኔ እዛ በነበርኩበት ጊዜ ሰልፉ ከኢሚግሬሽን ተነስቶ ጥቁር አንበሳ ይደርሳል እንግዲህ ነበረው ርዝመት እነኛ ሴቶች ደግሞ ብታያቸው እነኛ ወንዶች ቀርበ ብታያቸው ያልተማሩ ስማቸውን በስነ ስርዓት የማይጽፉ የሚጽፉላቸው እንኳን ኢሚግሬሽን
ከገጠር የመጡ
በጣም እንትኖች አቅም የሌላቸው ይሄን ደግሞ ስናነሳ ብዙ ያልተማሩ ሰው ይፈልሳል እነኚህ ሰዎች ደግሞ አንድ ቀን ተሳክቶም ሊመለሱ ይችላል ወደ ሀገራቸው ያልተማረ ኃይል ሀገሪቷ ምን ያህል እንደሚወራት ደግሞ ማሰብ አለብን ሲመጣ ኢኮኖሚ ይዞ አይመጣም ያልተማረ ኃይል ይዞ ነው የሚመጣው ለምን ኤምባሲው ዛ ኢሚግሬሽን ውስጥ 12ኛ ክፍል ያልጨረሰ ተማሪ ይሄንን ደጋግሞ ለኢትዮጵያም ሬዲዮ አንስቶ ያያቃል የራሳቸውም ነገር ያነሱታል እንደምንነሻ ያነሱታል ግን አያደርጉትም ምክንያቱም እንደው ሰው እንዲሰደድ ይፈልጋሉ
እንዲወጣ ይፈልጋሉ እንዲሰደድ የሚፈልጉት ምንድነው ችግር ይቀንስልናል ብሎ ይገምታሉ በሌላ በኩል ደግሞ ስራ የሚፈልግ ሰው በተበራከተ ቁጥር ጥያቄ ወደ እነሱ ሊያተኩር ነው ያንን ይቀንስልናል ብሎ ይገምቱ ይሆናል ሌላው ግን ጥቅም የሚያገኙበት አለ ይሄንን ሁሉ ህዝብ በሚሄድበት ጊዜ እንደምንም ለፍቶ ጥሮ ግሮ ላቡን አንጠፍጥፎ ትንሽም ብትሆን ጥሪት ይልካል ለወለዶቹ ለመላክ ያ ሃርድ ከረንሲ ነው እነሱ ያንን ነው የሚያዩት ኢትዮጵያ ውስጥ በዓለም ባንክ ያወጣው አንድ እንትን ሳነብ ኢትዮጵያ ወደ ውጭ ኤክስፖርት ከምታደርገው ገቢ ይልቅ ውጭ ኤክስፖርት አድራ ከምታገኘው ገቢ ይልቅ ስደተኛው በአለም ዙሪያ ያለው ስደተኛ ጥሮ ግሮ የሚልከው ገንዘብ እጅግ በጣም ይበልጣል እና ያንን ሃርድ ከረንሲ ማጣት አይፈልጉም ምክንያቱም መንግስት የህዝብ ፍላጎት የህዝብ ፍቅር የህዝብ ለህዝብ የማሰብ ሳይሆን ይሄ ሳንቲምና ብር የሚቆጥር ከሆነ የለራሱም ይጠቅመውን ህዝቡ ይሙት ይዳን ግድ የለለው ከሆነ ያንን ህዝብ እኛንን መጠየቅ ያለብን ምክንያቱም አንድ አባባል አለ እያንዳንዱ ህዝብ የሚያገኘው የሚገባው ነው ይላል ወደ አማርኛ ስተረጎም ትንሽ ከበድ እንትን ስሜት ላይ ሰጥ ይችላል ግን እያንዳንዱ ህዝብ የሚያገኘው የሚገባው የሥራው ነው የሚያገኘው እንዴ እኛ ስራችን ነው ለዚህ ያደረሰን እንድንሰደድ በር ከፍቶ የትም ሄደን ያሞራ ምግብ ያሞራ ራት የባህራራ እንድንሆን የሚፈልግ መንግስት ነው ለኛ የሚገባን ይሄንን ደግሞ ማስተካከል ያለብንኛ መጠየቅ ያለብንኛ ነን በተለይ የሚያሳዝነኝ እንደነው አንዳንዱ ሰው እኔ እዚህ ታዘብ ነበር አንዳንዱ ስደተኛ ገና ፍቃድ ሳይገኝ ሲመጣ በቃ ማያው ስራው ማያወጣው ነገር የማይናገረው የለም ፍቃድ ለማግኘት ሲል ልክ ፍቃዱን አግኝቶ 6 ወር 1 ወር ሲሞላው 1 አመት ሲሞላው እንደውም እኛ ኑሮ እንደዚህ ነው እርዱን ምናምን የሚለው ጭራሽ ጣላት ያርግሻል ለምን እንደሆነ የማይገባኝ መታረቂያ ለማድረግ የሚሞክሩአሉ ለወያኔ ወደነሱ ለመዞር ሲፈልጉ ድሮኛን እንዲያርጉልን እንዲጻፉልን እንዲሉ የሚልቶች መለስ ሲሉና አንቺን እንደ ጣላት እንትን ይችላል ለነዛ መታረቂያ ያላረጉሽ ነው ፈልጉት እና ምን ያህል የሰው ልጅ ደካማ እንዴ ልበልሽ ለራሱ ወገን የማያስብ እኔ ከሞት ሰርዳው አይብቀል እኔ ካገኘው በኋላ ሌላው ባያገኝ ባያልፍለት ግድ የለኝም የሚላል እኛ ማስተውሰው የስዊድኖች ሁሉን ነገር ያጋሉ ማቆ ነው የሚመስሉት ማን እንደሚገባ ማን እንደሚወጣ ሁሉን ነገር ያውቃሉ ዝም ነው የሚሉት እስከም በሚፈልጉበት ጊዜ ብቻ ነው እንትን የሚሉት ምን ይደረጋል ሰው አንዳንዱ እኔ አገር መለስ እንደዚህ ቆረጣለሁ ፈለጣለሁ ወደዚህ ልና ፍቃድ ካገኘ በኋላ አንድ አመት ምናምን ሲልም ብሎ ይሄዳል ያንን እነሱ ያውቃሉ አሁን ምንድነው የሚያደርጉት ለሌላው ለሚመጣው ወደፊት መጥቶ ለሚጠይቁ ስደተኛ በር ነው የሚዘጉት ስሜት አስተጣቸው ምነሱ አገኝተውአላ እሺ እንዲህ አይነቱ ነገር የሰው ልጅ ከኔ በላይ ከኔ በተጨማሪ ሌላ ወገን አለኝ እኔ ብቻ አይደለሁም እኔ ስራ አስራለኝ እኔ ተደላድዬ ስለምኖር ሌላውን እንደፈለገ ይሁን የምንል ከሆነ ከንስሳ አልተሻልንም
ይሄ ነው አሁንም በዚህ የምታየው በሊቢያ በሳውዲ አረቢያ በደቡብ አፍሪካ የሚያመጣው አንዳንድ ችግሩ አንዳንድ ኢትዮጵያኖች እንደዚህ አይነት ግለተኛ ይሄ የግል ነገር አለን የግል ኢጎ አለን ይሄን ነገር ብንተወው ስደተኛውን ሲመጣ ስደተኛውን ምንቀበል ሰዎች ብንሆን አሁን ለስደተኛው ስለታረደ ብቻ ልናለቀስ ከምንወጣ ስደቱን ምን ማድረግ ይቻላል ቀድም እንዳልከው ኤምባሲ በር ላይ ሄደን መንግስታችን ስደተኞቻችን እየወጡ በሚዲያ ላይ እንዳይቀሩ ፕሊስ ብለን መቃወም በቀደም ሻማ መብራት ፕሮግራም ነበርና እዛ ሻማ እነሱ ኤምባሲ ጠርቶ ነበርና እዛ ላይ ሄደን ነበር እዛ ኤምባሲ በጠራው ፕሮግራም ላይ እኛም እንግዲህ ኢትዮጵያውያን ስለሆነ እዛ ላይ መገኘት አለብን የተጠራው ትውልድ ኢትዮጵያዊ ነው እንግዲህ ትውልድ ኢትዮጵያዊ ከተባለ እኛ ሁላችንም ይመለከተናል እኛም ተነስተን ሄደን ነበር የተወሰኑ ሰዎች ገቡ የተወሰኑ ሰዎች እንዳንገባ ተከልክለን ያ ችግር ተፈጠሩ ከፖሊሶች ጋርና ከነሱ ጋር ግርግር ሲፈጠር ከነሱ ጋር የነበሩ ሰዎች እኛ ላይ ነበዱላ ሲተነዝሩ የነበሩት ማናቸው ኢትዮጵያውያን ናቸው የራሳችን ወገን አብረን እዚህ ከተማ ውስጥ የምንኖር ሰዎች እኛ ላይ ዱላ ይተነዝሩ ነበር እንዴው አንድ ለታ አባሎቻችንን አብረን የነበሩ ጓደኞቻችንን ጎዷቸው ገፈተሩ ከደረጃ ላይ ሁሉ ገፍተረው ሊወረውሯቸው ነበር። እንደገና እቺ ልጅ ደግሞ ያቀረበችው ሪፖርት ነበር።
ያቺ ልጅ ያለችውን ሪፖርት ሲሪየስሊ ነው የምናየው። ምክንያቱም እንዳለችን ከሆነ ፎቶዋን ስቼ ፎቶግራፊሽን አገር ቤት ልካለሁ አገርሽ እንዳትገብ ያደርጋለሁ ያለ ግለሰብ አለ። እሱን ያጣራን ነው። ምክንያቱም እዚህ ሀገር የኤምባሲም ሰራተኛ ቢሆን የዲፕሎማሲ መብት ያለውም ቢሆን የሰለለ ኢትዮጵያኖችን ወይንም ማንኛውንም እንትን የማድረግ መብት የለው። ከሀገር እንዲወጣ ማድረግ ይቻላል። ይሄንን እንትን ቼክ ያደረግን ነው። ግን ፉሊ ሙሉ ለሙሉ ማን እንደሆነና እንዴት እንደሆነ እስከምናውቅ ድረስ
አውልግቷ ኦልሞስ መልኩንም ታቋዋለች ራሷ
ቼክ እናደርጋለን። ምክንያቱም ክልክል ነው እዚህ ሀገር። አሁን ምን ሰማው ሰላዮች ያስገቡ ነው የሚል ወሬ በተለያየ እንትን ይደርሰናል። እነዚህን ሰላዮች እነማን እንደሆኑ አናውቅም እናጣራለን። ግን በተለይ እነዚህ ፎቶ አንስተን አንቻት ገቢ ፖቲሽን ኢትዮጵያን ልካለን ያለውን እናጣራለን።
ኢትዮጵያ እንግዲህ ተወሰኑ ሰዎች ሀገርናት ማለት ነው
እንልካለን። ይሄንን ከስዊድን የጸጣንቶች ጋራ ኮንታክት እናደርጋለን።
አዎ እና እዚህ ያለው ህዝብም ሁላችንም ቢሆን አሁን
በነገራችን ላይ አድማጮች ይሄንን የምታዳምጡ እንደዚህ አይነት ስራ የሚሰሩ ኢትዮጵያኖች ካሉ በተቻለ መጠን እነማን እንደሆኑ በስልክም ሆነ በሌላው መንገድ ብትጠቁሙን። ይሄ ህገ ወጥ ስራ ነው። ይሄ የወያኔ መንግስት ይሁን የደርግ መንግስት ይሁን የማንም መንግስት ይሁን አንድ ግለሰብ ስዊድን ሀገር መጥቶ የስዊድን ሀገር እየኖረ የሌላውን ሰው
ሀገር
አትገባም ፎቶን አንስቼ ልካለሁ ይህ ማለት ምንም አይነት መብት የለውም። ይሄንን እንድትተባበሩን እኛም እንጠይቃለን።
እንግዲህ ሁላችንም የምንለው አሁን ኢትዮጵያኖች በሙሉ እዚህ ያለንም ከፖለቲካ አንጻር ብቻ ነገኝ እዚህ ያለን ተቃዋሚ ፓርቲ ውስጥ ያለን ምንም እንደዚህና እንደዛ ሳይሆን ኢትዮጵያኖች በሙሉ ወጥተን ችግራችንን እነ ናይጄሪያ ዛሬ ወሰዱት እርምጃ ይላል ካምፓኒዎቻቸው ሊዘጉ ነው። እንደዚህ አይነት ቆራጥ እርምጃ እዚህም ያለን ቢሆን ለምን ዜጎቻችን ፖለቲከኛ ሆኑ ሳይሆን ለምን ዜጎቻችን ይሞታሉ? ሲሞቱ ዜጎቻችን ላይ የሚደርስባቸው ችግር እኔ ላይ ደረሰ ችግር ነው ብለን ኤምባሲም ቢሆን ፊርማም አድርገን ሄደን መንግስታችን የተቀመጠው አምባገነኑን መንግስታችን መጠየቅ አለብን። ካልጠየቅነው ዛሬም የስደት አያበቃም ይሄ ሞትም አያበቃም። ይሄን ነው የሚለው አሁን ልናለቅስ እንችላለን፣ ጥቁር ልንለብስ እንችላለን፣ ሻማ ልናበራም እንችላለን። መነሻውን ነው ማየት ያለብን፣ ከዛ መድረሻውን ነው ማየት ያለብን።
እንዳልኩት የአንድን በሽታ ስሩን ካልታወቀ ምክንያቱ ካልታወቀ መድኃኒት ሊገኝለት አይችልም። የኛ የስደት ምክንያታችን ምንድን ነው? ሳውዲ አረቢያ ሄዶ መጮህ አይደለም ወይንም ደግሞ ሲሞቱ ሲገደሉብን እየየ ማለት አያድነንም ለወደፊቱ። የሆነው ሆነ ወደፊት እንዳይደርስ ምንድነው መደረግ ያለበት? ይሄን ለማድረግ ደግሞ ምንድነው ለዚህ ያበቃን? ይሄንን መዋየት መቻል አለብን ሳንፈራ በግልጽ ተወያይተን። ይሄ ከሆነ ይሄንን እንግዲህ በእንዴት አይነት ሁኔታ ነው ምናስቆመው ብለን ለመድኃኒት መፍትሄ ለመፈለግ ይረዳናል። ለዚህ ውይይት አስፈልጊ ነው ባይነኝ። እንግዲህ አድማጮችም አስተያየት ካላችሁ ሰሞኑንም ዛሬም ወደፊትም በእነዚህ ጥያቄዎች ላይ ምክንያቱም ሁለተኛም በየጊዜው እየወጣን በአደባባይ ጥቁር ለብሰን እንድናለቅስ ፍላጎትም የለንም። ለነገሩ እኛ ኢትዮጵያኖች እውነት ለመናገር ማዘንና ማልቀስ እንወዳለን። ሜላንኮሊ ህዝብ ነን። ይሄ ብሉስ ምን ወድ ይሄ ሜላንኮሊ ሀዘን ምን ዘፈናችን በገና ምን ነው። እና እኔ አንዳንድ ጊዜ ሀዘን ቤት ስደርስ ሰዎች አንድ ሰው አይደለም ያለክስ ሁለት ሰው አይደለም በጥቅላላ ህዝቡ ሲያለክስ ነው የምታየው። ለምን እንደሆነ ምንድነው ምክንያቱ ይያልኩ ስጠይቅ ምንድነው ይመስለኛል ሁሉም የራሱ ወደ ራሱ ችግር ይወስዳል። የራሱ የሞቱበትን ያስባል፣ የራሱን ዘመዶች ያስታውሳል ነው። እና
ያብሮ መኖሩም ይሄ ማህበረሰቡም አብሮ ያለው ሪሌሽን እንደሌላው አይደለም፣ ቀላል አይደለም። እኛ ጎረቤቱን ሊያሳደግ ልጆች
ነን። እንግዲህ ማልቀስ
የለብንም። ኤምባሲያችን በር ላይ እኛ ምንፈራው አምባገነኑ መንግስት ፊት ለፊት ቆመን ህዝባችን ከሞት ይዳን ብለን ካልጮህን ሌላ ጊዜ ሰብስቦ ማልቀስ ዋጋ የለው። ነገ እንደግመዋለን ይሄን ነገር ዛሬ ካልተው ነው።
ትክክል።
Come here, come here. ተሳንፈ ሐዘንሽ ፈታ ይሆናል መስከረም
ፈዳቹ አድማጮች ከረፋዶ 11 ሰዓት ሆናል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ራሱን ኢሲስ ብሎ የሚጠራው ለማቀፍ አሸባሪ ኃይል በ28 ኢትዮጵያውያንና ኤርትራውያን ላይ የወሰደው አሰቃቂ ግድያ ለማውገዝና ሐዘኑን ለመግለጽ እንዲሁም በደቡብ አፍሪካ የመን በዜጎቻችን ላይ ደረሰውን ሐዘን ለመወጣት በስዊድን ስቶክሆልምና አካባቢዋ የሚኖሩ ኢትዮጵያውያን ባለፈው ሰኞ በስቶክሆልም መዲና ሴንትራልን ሰርግልቶሪ በመገኘት ሐዘኑን ገልጿል። ይኸው እስከዛሬ ከታዩ ትዕይንቶች በርካታ ሺዎች የተገኙበት ትዕይንት ሆኖም አልፏል። በለቱ ኢትዮጵያውያን ትውልደ ኢትዮጵያውያንና ኤርትራውያን ተካፋይ ሆነዋል። በዚህ ሐዘን ስነ ስርዓት ላይ ኢትዮጵያ ኮሚኒቲ ኤርትራ ኮሚኒቲ ስነ ስርዓቱን ያዘጋጀው ኢትዮ ስዊድን ታስክ ፎርስ ሐላፊዎች ንግግር አሰምተዋል። ከዚህ በተጨማሪ የሶሻል ዲሞክራቲክ ፓርቲ ተወካይ ንግግር ያደረጉ ሲሆን በተጨማሪም የኢትዮጵያ ወዳጅ የሆኑት ወይዘሮ ካሪና ሄግም ንግግር አሰምተዋል። በፕሮግራሙ መግቢያ ላይ ክርስቲናና እስልምና አባቶች ትምህርትም ሰጥተዋል። በለቱ የነበረው ሐዘንተኛ በህልና በቁጭት ሲንገበገብም ተስተውሏል። በስተመጨረሻም ህዝቡ የሐዘን ስነ ስርዓቱን በአደባባይ እንዲካሄድ ላዘጋጀው አካል ምስጋና አቀርቧል። በስቶክሆልም የሚገኘው የወያኔ ኤምባሲ ደፍሮ በአደባባይ ህዝቡን ሐዘኑን በአደባባይ እንዲገልጽ አለማድረጉና በአዳራሽ ከሰራተኞቹ ጋርና ከቅጥረኞቹ ጋር ያዘውን በማንባቱ ኢትዮጵያውያኑን ማቅሰሉን ሐዘንተኞቹ ጨምረው ገልጸዋል። በሌላ ዜና መታዊው የሜ አንድ ሰራተኞች ቀን ባለፈው በደምቀት በከተማችን ስቶኮልምና በሌሎች አካባቢዎች በደምቀት ተከብሯል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በአስተባባሪነት እንዲሁም ሌሎች ፓርቲዎች በተብብር ተሳትፈዋል። በርካታ ኢትዮጵያውያን የተለያዩ መፈክሮች ያሰሙ ሲሆን በርካታ ኢትዮጵያውያን መፈክሮችን ያሰሙ በአደባባይ ተጉዘዋል። የፖለቲካ ፓርቲ መሪዎች ይፈቱ፣ ጋዜጠኞች ይፈቱ፣ የሌና ስራኞች ይፈቱ፣ የስዊድን መንግስት ለወያኔ የሚያደርገውን ድጋፍ ይመርምር የሚሉ መፈክሮችም ተደምጠዋል። በስነ ስርዓቱ ላይ የስቶኮልም ከንቲባና የፋይናንስ ሚኒስትሯ ንግግር አድርገዋል። በሌላ የስቶኮልም ዜና በስቶኮልም የሚገኘው ደብረ ሰላም መድኃኔዓለም ለሚያሰራው ዘመናዊ ህንጻ መርጃ የሚሆን ዝግጅት ትናንት በሃሉንዳ ፈልኬቱ ውስጥ ተከናውኗል። በዚህ ስነ ስርዓት ላይ በርካታ ኢትዮጵያውያን ተገኝተው ቀናይነታቸውን አሳይተዋል። በዝግጅቱ ላይ በስካንዲኔቪያን የሚኖሩ አርቲስቶች መንፈሳዊ ዝግጅቶችን አቅርበዋል። የመንግስት ኮሙኒኬሽን ምክር ቤት የኢትዮጵያ ሳተላይት ቴሌቪዥንን የመረጃ ጥንካሬ መገምገሙ ተነገረ። በአቶ ሬድዋን ሁሴን የሚመራው የኮሙኒኬሽን ምክር ቤት የኢሳት አባሎችና ቁልፍ የግንቦት ሰባት አመራሮችን የግል ላፕቶፕና ለመረጃ መሰብሰብ የሚጠቀሙባቸውን ስልኮች ለማግኘት የሚያስችል እቅድ ማውጣቱ ተነግሯል። በግምገማው ወቅት ኢሳት ከጊዜ ወደ ጊዜ እየጠነከረው መሆኑ ሲገለጽ፣ ኢሳት በመንግስት ላይ እየሰነዘረ ያለው ጥቃት ጉልህ ለውጥ የማምጣት አቅም ፈጥሯል ሲል በውይይቱ ተነስቷል። የኢሳት የማህበራዊ ሚዲያና የቴሌቪዥን ስርጭት በሀገሪቱን በማወቁ ሂደት በፕሮፓጋንዳ እንዳ ስራ መንግስትን ቀድሟል የሚለው ግምገማው ይህም በህዝብ እንደዚህ ዘንድ ተቀባይነት በማግኘት ተጽዕኖ እየፈጠረ ነው ብሏል። የሳትና የግንቦት ሰባት አመራሮችን የአባላቶችን የግል ስልክ ላፕቶፕ የሚስጥር ኢሜል አድራሻ ማግኘት ተቀዳሚው ዓላማ ያደረገው ውይይት በኤምባሲ በኩል ያሉ ወኪሎች ቀጣይ ስራቸው የሳትን ጋዜጠኞች ላፕቶፖችና ስልኮችን ማግኘት እንዲሆን ማሳሰቢያ መሰጠቱም ተነግሯል። በኢሳት በኩልም እንደተገለጸው ውይይቱን ለመተግበር የተዘረጋውን እቅድ ኢሳት በአጽንኦት እንደሚከታተለው ተገልጿል። መረጃዎችን ለኢሳት የሚልኩ ኢትዮጵያውያን ደህንነታቸው በተመለከተ በኢሳት በኩል አስፈላጊው ጥንቃቄ የሚደረግ በመሆኑ ምንም ስጋት እንዳይገባቸው ድርጅቱ አስታውቋል። መንግስት ኢሳትን ለማፈ ተደጋጋሚ ሙከራዎችን ቢያደርግም እስካሁን ሊሳካለት ያልቻለ ሲሆን ኢሳት ካለፉት 3 ሳምንታት ጀምሮ በተጠናከረ ሁኔታና በአብዛኛው ህዝብ ሊያየው በሚችለው በናይል ሳት ስርጭቱን በማስተላለፍ ላይ መሆኑ ተጠቁሟል። በርካታ ወጣቶች በጨለማ እየተፈሱ ነው። በሊቢያና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ ደረሰውን አሰቃቂ አደጋ ተከትሎ ለተቃውሞ የወጡ ኢትዮጵያውያን በፌደራል ፖሊሶች ተደብድበው እንዲታሰሩ በተደረገ መንግስት የኢህአዴግ የጸጥታ ኃይሎች በአዲስ አበባ የተለያዩ ክፍለ ከተሞች የሚገኙ ወጣቶችን በምሽት በማፈን ወደ እስር ቤት እያጋዙ ነው። የከተማ ነዋሪዎች እንደተናገሩት ባለፉት ቀናት ብቻ በብዙ መቶዎች የሚቆጠሩ ወጣቶች በአዲስ አበባና ከአዲስ አበባ ውጭ ተወስደው ታስረዋል። መጪው ምርጫ ተከትሎ ገዢው ፓርቲ ረብሻ ይነሳል በሚል ፍርሃት ወጣቶችን እያፈነ በማጋዝ ላይ መሆኑ ዘጋቢዎች ከስፍራው ዘግበዋል። በሱዳን በኩል ወደ ውጭ የሚወጡ ዜጎች ቁጥር በአስደንጋጭ ሁኔታ መጨመሩ የተነገረ ነው። በሰሜን ጎንደር ዞን ቆላማ ወረዳዎች በተደረጉ 2 የዳሰሳ ጥናቶች በቀን ከ150 እስከ 250 በአመት ደግሞ ከ54000 እስከ 90000 ኢትዮጵያውያን ወደ ሱዳን ይሻገራሉ። ጥናቱ በመላው አማራ ወይም በመላው ሀገሪቱ ያለውን የስደት ቁጥር አይዳስስም። በዚህ ባሳለፍነው ሳምንት ብቻ ወደ ሱዳን ለመሻገር የመከሩ 9405 ግለሰቦች በጸጥታ ኃይሎች መያዛቸው ሲገለጽ የጃናሞራ ፖሊስ ጽፈት ቤት በላከው መረጃ በዚህ መሰረት በቁጥጥር ስር የዋሉት በሙሉ ሴቶች ናቸው። ከነዚህ ሴቶች ውስጥ 66 በመቶ ከ18 እስከ 24 ዓመት እድሜ ያላቸው ሲሆን 32 በመቶ ደግሞ ከ14 ዓመት በታች ናቸው። ወደ ሱዳን በመፍለስ ከፍተኛ ቁጥር የያዙት የአርማጮ፣ በየዳ፣ ጃናሞራና ወገራ ወረዳዎች ሲሆን በአካባቢው ያለው ድህነት ከሁሉም አካባቢዎች የከፋ መሆኑ ተነግሯል። ስደትን ከድህነት ማምለጫ አድርገው የወሰዱት በርካታ ህጻናትና ሴቶች በረሃ ላይ ሞተው የሚቀሩ ሲሆን ወደ ስደት በመሄድ ላይ ያሉ በተለያዩ ምክንያቶች ወደ መተማ ዮሐንስ ጤና ጣቢያ የመጡ 26 ሴቶች በተቅማጥ በመኪና አደጋና በድብደባ ራስን በመጥፋትና በሌሎች ምክንያት ህይወታቸው አልፏል። ዓለም አቀፉ ስደተኞች ድርጅት IOM በ2013 ባወጣው ጥናት ሳውዲ አረቢያ፣ የመን፣ የተባበሩት ኤምሬትስና ሌሎች ሀገሮች በአመት ከ400000 እስከ 500000 የሚሆኑ ዜጎች ከሀገር ይወጣሉ። በመተማ በመስመር በቀን በአማካኝ ከ150 እስከ 250 የሚሆኑ ሰዎች ወደ ሱዳን፣ በአፋር መስመር ደግሞ በቀን በአማካኝ እስከ 80 የሚደርሱ ሰዎች ወደ ጅቡቲ ይሰደዳሉ። ከአማራ ክልል ከሰሜን ወሎና ከሰሜን ጎንደር ወረዳዎች፣ ከኦሮሚያ ክልል ደግሞ ከጅማና አርሲ አካባቢ የሚመለመሉ እድሜያቸው ከ18 ዓመት የማይበልጡ ህጻናት ሴቶች በመተማ በኩል በሱዳን ይሻገራሉ። አብዛኞቹ ስደተኞች ሱዳን ከደረሱ በኋላ ሴቶች ለቤት ሰራተኝነት የሚቀጠሩ ሲሆን ወንዶች ደግሞ በእርሻ ቦታዎችና በኮንስትራክሽን ድርጅት ሰራተኝነት እንደሚቀጠሩ መረጃዎች ያሳያሉ። ገዢው ፓርቲ የቅድመ ምርጫ ግምገማውን ይፋ ማድረጉ ተነገረ። በሪፖርቱ ኢህአዴግ ምርጫውን ለማሸነፍ መልካም እድል መኖሩን ጠቅሷል። ኢህአዴግ መንግስት መሆኑና የመንግስት ንብረቶችና ጽህፈት ቤቶችን መጠቀሙ እንዲሁም በቀስቀሳ ወቅት አንድ ለአምስት በሚል አሰራር በተጠቀመበት የቅስቀሳና የማሳመን አሰራር በርካታ ድምጾችን ለመውሰድ የሚያስችል እድል መፍጠሩን በ2002 ምርጫ ወቅት መታየቱን አቶ ሬድዋን ሁሴን ለሚኒስትሮች ባቀረቡት ሪፖርት ገልጸዋል። በቅድመ ውጤት ትንበያው ኢህአዴግ በከፍተኛ ድምጽ ያሸንፋል የተባለ ሲሆን አሁን ባለው የከተማ ፖለቲካ ክፍተት ተቃዋሚዎች 25% ወንበር ሊወስዱ ይችላሉ ብሏል። በምርጫው የተሳተፉት የፖለቲካ ፓርቲዎች በቁጥር በርካታ ከመሆናቸው በቀር ከገዢ ፓርቲ ጋር ሲነጻጸሩ የሚወክሉትን መራጭ በአግባቡ ለመወከል የሚያስችልና በመርጫው ጠንካራ ተፎካካሪ ሆነው ለመወዳደር የሚችሉበት አቅም በእጅጉ ውሱን መሆኑን ለኢህአዴግ ሰፊ የድል መሬት መፍጠሩን በሪፖርቱ ተመልክቷል። ለፖለቲካ ፓርቲዎች የሚደረገው የገንዘብና አይነት ድጋፍ አነስተኛ መሆን ለኢህአዴግ ምቹ ሁኔታ መፍጠሩም ተመልክቷል። የፓርቲዎች የምርጫ ክርክር በመገናኛ ብዙሃን በቀጥታ ሳይሆን በቴፕ ተቀርጾ በመተላለፉ የሚፈለገውን የቅንብር ስራ በወገንተኝነት እንዲፈጸም በር መክፈቱን፣ የሲቪል ማህበራት በምርጫ አስተምህሮ እንዳይሳተፉ በምርጫ ቦርድ መከልከላቸው፣ ተቃዋሚዎች ምርጫ ተሳትፏቸው በከፍተኛ ሁኔታ እንዲገደም ማድረጉም ተመልክቷል። የግሉ ፕሬስ የምርጫውን ሂደት በመዘገብና ለህዝብ የምርጫ ትምህርት በመስጠት ረገድ ከአዲስ አበባ ውጭ ባሉት ከተሞችና ገጠሮች የነበረው ተደራሽነት ውስን መሆኑ ተቃዋሚዎች የምርጫ ትምህርቶችና መልእክቶች በተፈለገው ስፋት ለህዝቡ ማዳረስ አልተቻለቸውም። በሪፖርቱ ኦሮሚያ ክልል ዘዋይ፣ ሻሸመኔ፣ አዳማ አካባቢዎች፣ በትግራይ ክልል ሽሬና ውቅሮ ማይ ማራ አካባቢ፣ በአማራ ክልል ወልዲያና ቋሪት እንዲሁም በሐረርጌ በድጋሚ ምርጫ ካርድ የመውሰድ ሁኔታ መታየቱን በሪፖርቱ ተጠቅሷል። የምርጫ ጣቢያዎች ቁጥር ከ44,000 በላይ እንዲሆን መደረጉ በየምርጫው ጣቢያ አንድ ወኪል ለማስቀመጥ ከፍተኛ ወጪ የሚጠይቅ በመሆኑ ተቃዋሚዎች በሙሉ ምርጫ ጣቢያ ተወካይ ማስቀመጥ እንዳይችሉ በማድረጉ ለኢህአዴግ መልካም አጋጣሚ ተፈጥሯል ብሏል። አምቡላንሶች ለምርጫ ቅስቀሳ በመዋላቸው የእናቶች ህይወት ያለፈ ነው ተባለ። በሐድያ ዞን አምቡላንሶች ለምርጫ ቅስቀሳ ይዋሉ መሆናቸውን፣ ህመምተኞችን በተለይም ነፍሰ ጡሮችና እናቶች ህክምና ሳያገኙ ለሞት እንደሚዳረጉ ነዋሪዎች ለነገር ኢትዮጵያ ገልጸዋል። ሚያዝያ 2007 ዓ.ም አንዲት ምጥ የተያዙ እናት በአቅራቢያቸው በሚገኘው የጎንበሬ ጤና ጣቢያ በሄዱበት ወቅት ከአቅማችን በላይ ነው ተብለው ወደ ሆሳና ሪፈራል ሆስፒታል ሄደው እንዲታከሙ ሪፈር ቢጻፍላቸውም በትራንስፖርት ችግር ነፍሳቸው አልፋለች። ለጎንበራ ጤና ጣቢያ የተመደበችው አምቡላንስ በጎንበራ ወረዳ ኦሌ ቀበሌ ለገዢው ፓርቲ የምርጫ ቅስቀሳ በመውጣቷ ቤተሰብ ነፍሰ ጡሯን ከጎንበራ ጤና ጣቢያ ወደ ሀዲያ ሪፈራል ሆስፒታል በቃሬዛ ለመውሰድ መገደዳቸው ተገልጿል። ሆኖም ወደ ሀዲያ ሆስፒታል በቶሎ መድረስ ባለመቻላቸው የነፍሰ ጡሯ ህይወት መንገድ ላይ ሊያልፍ ችሏል። ነዋሪዎቹ ለነገር ኢትዮጵያ እንደገለጹት አምቡላንሶቹ ለምርጫ ቅስቀሳ በመዋላቸው ምክንያት በርካታ ህመምተኞች በተለይ እናቶችና ህጻናት በቶሎ ወደ ሆስፒታል መድረስ ባለመቻላቸው ተመሳሳይ ችግር እየገጠማቸው ነው። ከ3500 በላይ ሜዳ ላይ የወደቁ አባወራዎች መፍትሄ ሊያገኙ አልቻሉም። በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ዓለም ባንክ አካባቢ የሚገኙ ቤታቸው የፈረሰባቸው ከ3000 በላይ አባወራዎች ያለፉትን 11 ወራት በስቃይ ቢያሳልፉም እስካሁን መፍትሄ ሊያገኙ አልቻሉም። የመንግስት ባለስልጣናት ከዚህ በኋላ ለምርጫ ቅስቀሳ መምጣታቸውን የገለጹት ነዋሪዎች አሁን ያሉበት ህይወት ከሞቱት በታች መሆኑን በምሬት ገልጸዋል። ቤታቸው ከፈረሰባቸው ከአምስት ያላነሱ ሰዎች በጅብ ተበልተው መሞታቸው ከዚህ ቀደም መዘገቡ ይታወሳል። በመጨረሻም የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበሩት ማሪያኖ ባሬቶ ከኃላፊነት ተሰናብተዋል። የቀድሞው የኢትዮጵያ ብሔራዊ ቡድን አሰልጣኝ ማሪያኖ ባሬቶ ከሰሞኑ ወደ ሀገራቸው ተጉዘዋል። ከጉዟቸው ቀደም ብለው ለጋዜጠኞች 45 ደቂቃ የፈጀ መግለጫ ሰጥተው ነበር። በመግለጫቸው ሀዘን የተናነቃቸው ጥቂቶችን አመስግነው ታዳጊዎችን ወደፊት ለአውሮፓ ክለቦች እንደሚወስዱ ቃል ገብተዋል። ፕሪምየር ሊጉ የአዛውንቶች ክበብ እንዳይሆን ሚዲያውን አሳስበው ፖርቹጋል አምርተዋል። ከተናገሯቸው በርካታ ነገሮች ከዓመት በፊት ወደ ኢትዮጵያ ስመጣ ብቻዬን ነበር። አሁን ስመለስ ከ90 ሚሊዮን በላይ ሕዝብ በልቤ ነው። እኔ የኢትዮጵያ ብሔራዊ ቡድን ያፈረስኩ የሚመስላቸው ሰዎች አሉ። ነገር ግን ታዳጊዎችን ለማፍራት ለወደፊቱ የሰራሁት ስራ እንጂ እናንተም ወደፊት በታዳጊዎች ላይ ስራዎችን መስራትና እንደ ሌሎች ሀገሮች መሆን ይኖርባቸዋል። በብሔራዊ ቡድን ውስጥ አላዲንና ጌታነን ሳላካት 90% ቋሚ ተሰላፊዎች ሳይኖሩ ወሳኝ ጨዋታዎችን አድርገን ነበር። ልክ ፖርቹጋል ክርስቲያኖ ሮናልዶ ሳይኖር ውጤት እንደመጠበቅ ነበር በወቅቱ ውጤት የተጠበቀው ብለዋል። ኢትዮጵያ ብሔራዊ ቡድን በአፍኮን 2017 ጥሩ ምድብ ደርሶታል፣ ግን ብዙ መስራት አለባቸውም ብለዋል። እኔ ከአንድ የፖርቹጋል ክለብ ጋር በቀጣይ በማሰልጠን ድርድር ላይ ነኝ። ስራ ሲጀምር ከኢትዮጵያ ታዳጊ ተጫዋቾችን ወስዳለሁ፣ ምክንያቱም እድሉን ቢያገኙ ጥሩ የሚጫወቱ ታዳጊዎች አይቻለሁ ብለዋል። በሌላ ዜና የኢትዮጵያ እግር ኳስ ፌዴሬሽን የማሪያኖ ባሬቶን መባረር ተከትሎ ዮሐንስ ሳሌን የብሔራዊ ቡድን አሰልጣኝ አድርጎ ሾሟል። አሰልጣኝ ዮሐንስ ሳሌ የደደቢት እግር ኳስ ክለብ አሰልጣኝ የነበረ ሲሆን በአሜሪካን ሀገር በርካታ ዓመታትን የተቀመጠና አሜሪካዊ ዜግነት እንዳለው ተጠቅሷል። የሰዓቱ ዜና በዚሁ አበቃ።
ስቶኮልም ከተማ ጀነኛ ወጣት ድምጻዊ ጃፒዶስ አፊላ ጎራ በመሆን በሜ 22 2015 ዓ.ም ተመረጠ ወደ ስቶኮልም ከተማ ይላል ታል ላቄ ሙዚቃ ምሽት በስቶኮልም ከተማ ልብ ኖራን እንጂ ለተከፋ ተስማን አልቆጥም ባንቺ ተስፋ እጠብቅሻለሁ አንቺ ለና ሳሪን ልከነ ዝነኛው ወጣት ድምጻዊ ጃኪ ጎሲ ከአቢላ ቆጋ በመሆን በሜ 22 2015 ዓ.ም ተመረጠ ወደ ስቶኮልም ከተማ ይላሉ ልብ ኖራን እንጂ ለተከፋ ተስማን አልቆጥም ባንቺ ተስፋ አስታውሱ አትርሱ የአርብ ሜ 22 ምሽታችሁ ከጃኪ ጎሲና ከአቢላቀው ጋር ይሁን ቦታው ፓልም ፌልትስቬገን አንድ ቱነልባና ግሉበን ሰዓት ከ22 ሰዓት ጀምሮ የእድሜ ገደብ ከ18 ዓመት በላይ አዳራሽ የሚይዘው ሰው መጠን ውስን ስለሆነ ትኬቱን በቅድሚያ በ www.ticknet.se መግዛት ይችላሉ። ለማንነት ለኩራት ክብሬ ማንናገሬ አሻግሬ ስትራሽማ በይሰሚኝማ ለማንነት ለኩራት ክብሬ ማን በይበልጥ ለመረዳት በስልክ ቁጥር 070485 5584 ወይንም በድረገጻችን www.habashawizema.com መመልከት ይችላሉ። በአፕሪል 5 ልናዘጋጀው የነበረውን ኮንሰርት በወገኖቻችን ላይ በደረሰው አዘን ምክንያት መሰረዛችን ይታወሳል። ስለዚህ ቀኑን ለመቀየር ያገኘነው አዳራሽ አርብ ቀን ስለሆነ ለዚህም ይቅርታ እንጠይቃለን። አዘጋጅ ኩኩሻ በቤቴ መሆዴ ሞላ ይሄዚህ ያይመጣ ይተሽሮ ካለነባ አንመቻለው ጎኔ አንመቻለው ጎኔ አንመቻለው
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንተ እንደ ዘንባባ ያፈራል በሊባኖስም ዝግባ ያድጋል እግዚአብሔር ቤት ውስጥ ተተክሏል። መዝሙር 91 ቁጥር 12 አላህ መንፈሳዊ ጥሪ በስቶኮልምና በዙሪያዋ ለምትገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች በሙሉ እሁድ ግንቦት 16 2007 ዓ.ም ወይም የ24/2015 በሰሎንሶና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን የጻድቁ አባታችንን ያቡነ ተክለ ሃይማኖትን የሊቀ መላእክቱ የቅዱስ ሚካኤልንና ጌታችን የመድኃኒታችን የኢየሱስ ክርስቶስን የእርገት በዓል በታላቅ መንፈሳዊ ድምቀት ለማክበር እነሆ በዝግጅት ላይ እንገኛለን። በዚህ ዕለት ጥሪ የተደረገላቸው ሊቃውንተ ቤተክርስቲያን ቆሞሳት ካህናት አባቶችና ሰባክያነ ወንጌል እንዲሁም የሰንበት ትምህርት ቤት መዘምራንና መምህራን በተገኙበት ከሌሊቱ 3 ሰዓት ጀምሮ የማህሌትና የጸሎት አገልግሎት ይጀምራል። ከጠዋቱ 8 ሰዓት እስከ 10 ሰዓት ፍራተ ቅዳሴ ይከናወንና ታቦተ ሕጉን አውጥተን እናከብራለን። ስለዚህ ሁላችንም ከዚህ ታላቅ መንፈሳዊ በረከት እንድንካፈል ስንል ታላቅ መንፈሳዊ ትህትና ጥሪያችንን እናስተላልፋለን። የጻድቁ አባታችን ያቡነ ተክለ ሃይማኖት ረድኤት በረከት በሁላችን ላይ ይደርብን። የሰሎንሶና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ አስተዳደር ጽሕፈት ቤት አድራሻ ኦስትሬገን ቆታ
ቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከኢንጂነር ይልቃር ጋር የምናደርገው ውይይት ለሳቾን መስመር ላይ ለማስገባት እየተበቀን ነው። ከቀደም ብሎ ከጥቂት ደቂቃ በፊት በተናገርኩት መሰረት አንዳንድ ሰዎች እየደወሉ እዚህ ሀገር ፎቶ ያነሳን እንልካለን ወደ ኢትዮጵያ ሀገር እንድትገቢ እንዳትገቢ እናደርጋለን ወዘተ ወዘቱ የሚሉ ማስፈራሪያዎችን የሚናገሩ ሰዎች የምታውቁት ካለባል ነው መሰረት ብዙ ሰዎች እየደወሉ ተቆመውናል እንደውም አልፎ ተርፎ የኢትዮጵያ ድምጽ ሬዲዮንንም ለማዘጋት አንዳንድ ግለሰቦችና በኤምባሲው ጋር ተባባሪ የሆኑ ሙከራ እንደሚደረግ እየተደረገ እንደሆነ ደርሶናል የምንከሰስበትንም እየጠበቅን ነው ለዚህ ምንም የሚያሰጋን የለም ምላሻለን የኢትዮጵያ ስልጣን ላይ ያለው መንግስት እስቲ እናያለን እጁ ረጅም ሆኖ ስዊድን ድረስ ተቃዋሚዎችን የሚያዘጋ ከሆነም እናያለን ግን ይሄ ሙከራ እንዳለና እነማን በተዘዋሪ መንገድ እየተባበሩ እንደሆነ ይሄንን ለማድረግ መልእክቱ እየደረሰን ነው ይሄንን ኢንፎርሜሽን የምትሰጡን በሙሉ እጅግ በጣም እናመሰግናለን እንደዚህ አይነቱ ትብብር ሲኖር ነው ፈላጭ ቆራጮችን ከመድገጽ ላይ ማጥፋት የሚቻለው እኛ እናምንበታለን ፈላጭ ቆራጮች ከመድረገጽ ላይ መጥፋት አለባቸው አድማጮቻችን አሁን እንግዳችን ከኛ ጋር ናቸው ጠና አስተልኝ ኢንጂነር ሃሎ
አቤት አቤት
ጠና አስተልኝ ኢንጂነር
እንዴ አቶ አመድ እንዴት ነህ
እኔ በጣም ደህና ነኝ ጌታ እርሶ እንዴት ነዎት
አለሁኝ እንግዲህ ያው በማይቆራረጥ ፍልክ ዛሬ ተሰውራይ ነው
ለምን ለዚህ ነበር በጣም የተሯሯጥኩት ትናንት ማታ ጀምሮ አቶ ዘላለምን የጨቀጨኩት ለዚህ ነበር ምክንያቱም እኔም የምለውን በብዛት አይሰሙትም እርሶም የሚሉትን አልሰማም አድማጩም ግራ ተጋብቶ እንለያይ ነበር ዛሬ ተመስገን እንግዲህ በሰፊው ልናወራ ነው ጌታዬ በቅድሚያ በዚህ አጭር ጊዜ ቃለ መጠይቅ ለኛ ለመስጠት ፍቃደኛ በመሆኑ እጅግ በጣም በኢትዮጵያ ድምጽ ሬዲዮ ሰራተኞችና በዓለም ዙሪያ በሚገኙ አድማጮቻችን ስም እናመሰግናለን እግረ መንገዶን ነው እስቲ ወደ ለንደን የገቡትና ስለ ጉዞ አጥራ አርገው ቢነግሩን ጌታ
እንግዲህ እኔ ጉዞ
የአሜሪካ ጉዞ እንዴት ነበር የተሳካ ነበር
ጥሩ ነው በጣም ጥሩ ነው ደስ የሚል ነበር ያው በየጊዜው ጮህት እና ልቅሶ ሆኗል እኛ ሀገር እንደምታውቀው እንግዲህ ደግሞ አዳዲስም ነገር ተፈጥሯል በዛ ሂደት ውስጥ ያው ሰው የመሰባሰብ እድል አግኝቷል ለማንኛውም ጥሩ ነበረ በፓርቲው ውስጥ ያለው እንቅስቃሴ ሰማያዊን ለመደገፍ ያሳዩ አስተዋጽኦ እጅግ ደስ የሚል ነው በጣም ጥሩ ነበረ
ወደ ለንደን እንዴት ሊመጡ ቻሉ
ለንደን ያው እንግዲህ ለንደን ያሉ ኢትዮጵያውያን ሰማያዊን እንቅስቃሴ በመደገፍ ስራ መስራት እንችላለን ጊዜ ያለን እና ስለሰማያዊ ስራም ለማስተዋወቅ እንዲሁም ደግሞ ወደፊት መሰረት ለመጣል የሰማያዊን ድጋፍ ማህበር ለማቋቋምና ያው ለስራው የሚያስፈልገውንም መጠነኛ ድጋፍ ለማድረግ በዚህ ብትመጣ ጥሩ ነው አሉኝ በዛ መሰረት ነው የመጣሁት
እና ስዊድን አልጠየቀውትም ስዊድን ተቋቁሟል ነው እስከማቀው ድረስ
ጠየቁኝ እንጂ ስዊድንም ኖሮ ያሉ ሰዎችም ጀርመንም ጠይቀው ነበር ግን
እና እርሶ ሌሎቹን ንቀው ሌሎቹን ስዊድንን ኖርዌይን ጀርመንን ንቀው ነው እንግሊዝ ብቻ ሄዱት
አሄ ለዛን ያለውን ታቃላችሁ እናንተም ይሄ እንደማይሆን አንደኛ ፓስፖርቱ የነበረ እሱ ነው ሁለተኛ ስራው ማጭር ጊዜ ነው ያለችው ጊዜ አለች ዛሬ እዚህ ሆኜ እኮ ተመልሼ እንደገና ወደ ዲሲ ተመልሼ ካናዳ ሄዳለሁ ከዛ በኋላ ዲሲ መጨረሻ ስብሰባ አድርጌ ሜ 11 ወደ ኢትዮጵያ መለሳለሁና የጊዜ ሁኔታ ነው እናንተ ውጭ ሀገር ምትኖሩ ሰዎች የጊዜን ነገር ታቃላችሁ ለደምመት
ማጥቀየሙ የታ ይገባናል እንደው ለእንትን ብዬ ነው በነገር ልውጋውት ብዬ ነው እንጂ ይገባናል ጊዜ እንደለለውት የነንም በስንት መከራ የተገኘች ጊዜ እንደሆነ ቻቃሉ ይችላል ለኢንተርቪው አራሱ ኢንጂነር ከዚህ በፊት በተደጋጋሚ ወደ አሜሪካ ለመውጣት ሲሞክሩ አንድ ጊዜ ፓስፖርት እንግዲህ እንደሰማነው ዜና ከሆነ ከተሳሳትኩ ተረማለሁ አንድ ጊዜ ኤርፖርት ደርሰው ፓስፖርቱን የሆነ ወረቀት ከመሃሉ ቀዶ ይጎለዋል ብሎ መለሶት ተብሏል አንድ ጊዜ ደግሞ የመጨረሻው ጊዜ ደግሞ ቻንጣው ከተላከ በኋላ እርሷ አትሄዱም ተብለው ቀርተዋል እንዴት ሊሆን ቻለ እነዚህ ሁለቱ ነገሮች እውነት ነው እስቲ ከርሱ አንደበት ልስማው ሁለተኛ ደግሞ አሁን እንዴት ተሳካለው ታዲያ
አውነት ነው አህመድ ይሄ ምንም በተደጋጋሚ የተደረገ ነገር የመጀመሪያውም ያሁንም እንደ አንድ አይነት ነው በነገራችን ላይ የሆነው ነገር ሁለቱም ጊዜ ቢሆን ሻንጣ ያይዷል። ምክንያቱም ያየር መንገዱ ሰራተኞች ትኬት መቁረጥን፣ ፓስፖርት መያዝን፣ ቪዛ መኖሩን ይሄን ነው የሚያዩት። ስለዚህ ያለኝን ቦርዲንግ ፓስ ይሰጡኛል። መጨረሻ ላይ በዚህ በኢሚግሬሽን ላልፍ ስል ነው ይሄ ነገር የሚፈጠረው በየአመቱ። እና ዘዴው ይለያያል እንጂ አላማው አንድ ነው። የባለፈው ከፓስፖርት አንድ ገጽ አጉልለው ጎሎታል አትሄድም ብለው እዛው ላይ ያየሁን ቀደው ነው ያስቀሩኝ። የአሁኑ ግን ምንም ምክንያት የለው ፓስፖርቴን ወሰዱ። ዛሬ መሄድ አትችልም አሉኝ። ለምን እንደማልሄድ ምክንያቱን እንደማያውቁት ነገሩኝ። በተደጋጋሚ በዜና እንደሰማችሁት ነገ መጥተህ ኃላፊዎችን አነጋግር አሉ። ያናግሬ ሰው ጠፋ። እንግዲህ ከአንድ ሳምንት በኋላ ፓስፖርቴን እንደገና ጠርተው በስልክ ደውለው መውሰድ ትችላለህ አሉኝ እና እስከዛን ጊዜ ድረስ ግን የሚያናግረኝም ለምንም ፓስፖርት እንደተያዘ ምንም ሰው አልነበረም።
ኢንጂነር፣ ኢትዮጵያ ህገ መንግስት አለ እንደሚሉን ከሆነ የህግ ሀገር ነው፣ ሁሉ ነገር በህግ የሚሰራ ነው ብለን ነው እንግዲህ የሚነገረው የሚለፈፈው። አንድ ሰው ወይም አንድ ድርጅት እንደዚህ ሲያደርግ መንግስት አለበት በሚባልበት ሀገር ተጠያቂ የለም?
አይ እሱ እኮ ህግኛ ሀገር ለማጥቃት ነው የሚያገለግለው፣ ሌሎችን መብታቸውን ለማፈን በዛ ህግ በሚመስል ሰበብ ነገር አገዛዝን ለማራዘም እንጂ የህግ የበላይነት ቢኖርማ ስንት ስንት ነገር ነበረ። በአጠቃላይ እኮ እኛ ሀገር እውነት የሚናገር ሰው፣ መንግስትን የሚተች ሰው፣ ለማህበረሰቡ የሚጠቅምና የተለየ አስተሳሰብ ያለው ሰው ሁሉ እስር ቤት ነው የሚገባውና የኔም የተቃዋሚ ፖለቲካ ፓርቲ መሪ ሁኜ ሰዎች ሲሰባሰቡ በዛ መልክ ሀሳብ እየተደራጀ ሲሄድ ድርጅታዊ ቅርጽ እየያዘ ሲሄድ ያ ስላልተመቻቸው እንግዲህ በየጊዜው ማሰሩም ምኑም አንገላታቱም ከዛ ጋር የተያያዘ ነው እና ህግ አለ የሚባለው ነገር እውነተኛ ሰዎችን ለማጥቃት እንጂ እውነት መብትን ለማስጠበቅ አይደለም። ኢትዮጵያ ውስጥ አሁን ያለው ነገር
ምን አሉት? እንደው ባጭሩ ምን አሉት? አሁን የመጨረሻውን ፓስፖርቱን ሲሰጡት ምን አሉት? ዝም ብለው እንካ ብለው ወረወሩ ወይስ ምንድን ነው?
አዎ ደወሉልኝ፣ ስልክ ናሩኝ። ስሄድ ፓስፖርቴን ኮፒ አድርጎ እዚች ጋር መቀበሉን ይፈርሙልኝ አለኝ። ፈረምኩለትና ፓስፖርቴን ተቀበልኩ። ለምንድን ነው የተያዘብኝ ምንድን ነው ስለው እሱን መመለስ አልችልም ጌታ ያለኝ እዛ ያለው ሰውዬ።
አያሳዝንም? ግን ይሄ ራሱ ሰውዬ ምስኪን ነው ለኔ። ኢንጂነር እንግዲህ እርስዎም መግቢያው ላይ ሲናገሩ ነበር፣ እዚህ ሰሞኑን ማልቀስ ነው ኢትዮጵያውያኖች፣ በውጭም በውስጥም ማልቀስ ነው፣ እዚህም ማልቀስ ነው፣ የትም በየቦታው ማልቀስ ነው። ባለፈው ሰኞ ኤርትራውያኖችና ኢትዮጵያውያኖች በብዙ ሺህ የሚቆጠሩ እዚህ ስዊድን አደባባይ፣ ትልቁ አደባባይ ላይ ለመጀመሪያ ጊዜ በጋራ ሆነው ሀዘናቸውን ገልጸው ነበረ። ምን ተሰማዎት? 28 ኢትዮጵያውያኖች ታረዱ በስደት ሲባል ምን ተሰማዎት?
እሱ በምልህ እንደው ከባድ ስሜት ነው በእውነቱ። ድብልቅልቅ ያለበት ስሜት ነው የሚሰማህ። በዛ ሂደት ውስጥ አንድ አይነት ነገር ብቻ አይደለም። ሰው ሲሞት በተፈጥሮ የማዘን ነገር አለ። ወገንህና የቅርብ ሰው ሲሆን ደግሞ በእንዲህ አይነት ሁኔታ ሲሆን የበለጠ ያሳዝናል። ግን እሱ ብቻ አይደለም። አሁን እኒህ ልጆች መሞታቸው ቁጭት አለበት፣ ሀዘን አለበት፣ ውርደት አለበት፣ አቅመቢስነት አለበት እና ይህን ሁሉ ነገር ሆኖ ነው ተደምሮ የሚሰራ። አንደኛ እንዲህ አይነት ነገር ሲመጣ በብሔራዊ ክብር ደረጃ የሚመጣ ምንም ነገር ማድረግ አለመቻል ትልቅ አቅመቢስነት ይሰማል። ሁለት ደግሞ የሰው ልጅ እንደው በእኛ እድሜና በእኛ ጀኔሬሽን አይኑ እያየ ህይወቱን እንደሚያጣ እያወቀ እንደዚህ አይነት አሰቃቂ ሁኔታ ሲያልፍ በጣም በጣም ያሳዝናል፣ ልብ ይነካል። እንደ ሀገር ልጅም እና ብሔራዊ ውርደትም አለበት ምንም አድላ ለማድረግም እና አቅመቢስነት አለበት። እንደ ወንድምና እንደ ሀገር ልጅም ደግሞ በሰው ልጅነታቸው የደረሰባቸው ነገር ሀዘን አለ እና በአጠቃላይ ድብልቅልቅ ያለ ነገር ነው በሰዓቱ የተሰማኝ። እስካሁንም ነገር ድረስ ከዛ አልወጣሁም እውነቱን ለመናገር። አህመድ
ኢንጂነር፣ ይሄ በእነዚህ ንጹሐን 28 ወገኖቻችን ላይ የተፈጸመው አሰቃቂ ወንጀል ብዙዎች እንደሚሉት የእንስሳ ነው ለማለትም ያስነውራል። ምክንያቱም እንስሳም ራሱን ካራበው ወይም ደግሞ ካላሳደዱት ካላጠቁት በስተቀር እንደዚህ አይነት ስራ አይሰራምና እንስሳትን መስደብ ይሆናል። ሆኖም ለመጠየቅ የምፈልገው ይሄ ኢትዮጵያ ውስጥ በተደረገው የሀዘን ሰላማዊ ሰልፍ ላይ ብዙ ወጣቶች ታስረዋል፣ በፊልሞችም አይተናል። እንደውም አራት የጭነት መኪና ተሞልተው ሲሰደዱ አይተናል፣ ወደ አልታወቀ ቦታ ሲወሰዱ። በዚህ አጋጣሚ ደግሞ አዳዲስ አስገራሚ ነገሮች ይታያሉ። አዲስ ዘመን መንግስት በሰማይ ፓርቲ ላይ እርምጃ ይውሰድልን ሰላማዊ ሰልፍ የሚያደርጉ ተብዮች ካድሬዎች ናቸው ነው የሚሉት ብዙዎቹ። ሰማይ መንግስት ካለ ሰማይ ፓርቲን ያስታግስልን ይሄንን የአይሲስ ስራ ወዘተ እየተባለ ነውና ይሄንንስ እንዴት ያውታል ጌታዬ?
ሚደንቅ ነገር ነው በእውነቱ። ሚደንቅም ነው የሚያሳዝንም ነው። እንዲህ አይነት ብሔራዊ ሀዘን ሲመጣ ህዝቡን እንደማረጋጋት መንግስት በኃላፊነትና ብሔራዊ ክብርን በሚጠብቅ ሁኔታ ተመጣጣኝ የሆነ ምላሽም ለሆነው ነገር መስጠት በቤተሰቦችም ማጽናናትና የደረሰብንም ብሔራዊ ሀዘን ኃላፊነት በተሞላበት መልኩ ዜጎች እንዲወጡ ማድረግ ሲገባው የራሱን ዝርክርክነትና ይሄንን ኃላፊነት ለመወጣት ባለመቻሉ የዜጎችን ቁጣ ወደ ተለየ አቅጣጫ ለመውሰድና ከዚህ ጋር ተያይዞ በሚመጣ ህዝብ ቁጭት ምናልባትም ስልጣን እናጣለሁ ብሎ ስላሰበ የነሱ ሐሳብ ሁሉ ያለው ስልጣን ጥበቃ ነው። ለየትም ቀንም የነሱ ስልጣን ማገልገል፣ ህዝብን መምራት፣ ሀገርን ማስተዳደርና የሰዎችን ህይወት ለማቃለል ለየት ቀን ደፋ ቀና የምትለው ሳይሆን ያው ለመዝረፍና ራስን ለመጥቀም የተቀመጥክበት ቦታ ስለሆነ ከዛ ላለመውረድ የመጣውን ነገር ሁሉ ምንም የሞራል ገደብ በሌለበት ሁኔታ በእንዲህ አይነት ሁኔታ ነው እንደምታየው ነው። እንግዲህ አሁን በአገር ደረጃ እንዲህ አይነት ነገር ሲመጣ ዜጎች ተቆጥተው ምንም ነገር ቢያደርጉ እንኳን መንግስት ኃላፊነት በተሞላበት መልኩ ይሄ ነገር ሰዎች በደረሰባቸው ሀዘን ምክንያት ከአቅም በላይ ሲሆንባቸው ሀዘኑ በስሜት ብዙ እርምጃ ሊወስዱ ይችላሉ እና ይህንን ኃላፊነት በተሞላበት መልኩ መወጣትና ዜጎችን ማረጋጋት ሲገባ የተፈጠረውን ነገር ግን ወደ ፖለቲካ ፓርቲ ተወዳዳሪ ወደ ፖለቲካ ፓርቲ መውሰድ አንደኛ የሰዎችንም ሀዘን ማቃለልና የደረሰብንን በደል ምንም እንዳልተፈጠረ የማድረግና ሁሉንም ነገር አዙሮ ሀዘኑን ረስቶ ወደ ስልጣን ጥበቃ መዞሩ በጣም አሳዝኖኛል። ለማንኛውም በእኛ ላይ ያለው ውንጀላ የተለመደ ነው። ኢትዮጵያ ውስጥ ትንሽ ስታድግ ሰው ሲያዳምጥህ የተሻለ ሀሳብ አለው ሲባል ማጥፋት እንደ ስራ የሚቆጥሩት ስለሆነ ሰማያዊ ፓርቲንም ሆነ የሰማያዊ ፓርቲ አመራሮችን ለመወንጀል የሚያደርጉት ደፋ ቀና በጓደኞቻችን ከደረሰውና እስካሁን ካለው የተለየ ነገር አይደለም። የሚያሳዝነኝ ግን እንደዚህ በጭካኔ በታረዱ ሰዎችና በብሔራዊ ደረጃ በደረሰብን መደፈርና ክብር ማጣት ላይ እንዲህ አይነቱን ፖለቲካ ለመስራት ሲጠቀሙበት ብቻ ነው እንጂ በእኛ ላይ የሚያደርሱት ወንጀል ምንም ነገር ከዚህ በተለየ ሁኔታ ማድረግ ይችላሉ። ማን ይከለክላቸዋል? እነሱ ሰማያዊን ለማጥፋትም ሆነ እኛን ለማሰር ብዙዎች ጓደኞቻችን አድርገዋል፣ ብዙ ድርጅቶችንም አፍርሰዋል እና ከዚህ ጋር ባያያይዙት እንደው የባሰ ህዝብና ሀገርን ባያሳዝኑ ጥሩ ነበር። ለማንኛውም በእኛ ላይ ያለው ወንጀላ ግን የተለመደ ነገር ነው።
ኢንጂነር ግን ይሄኛው ትንሽ ለጆሮም የሚሰቀጥጥ ነው። እንደዚህ አይነቱን ወንጀል እንዲህ አይነቱን ኢሰብአዊ የአሪዮስ ስራ ከአንድ ከተቃዋሚ ፓርቲ ጋር ማገናኘት ከምን የመጣ ነው? አንዳንድ ጊዜም እኮ ይሉኝታም አለ፣ የኢትዮጵያዊ ይሉኝታ አለ። እንደው በሌላ በኩል ቢያገናኙአችሁ ከሌላ ወንጀል ጋር እንደው እንዴት ነው ለሰሚው እንትን የሚል በዚህ በጭፍጨፋው ምክንያት ሰማይ ፓርቲን ያስታግስልን ብሎ አንድ የመንግስት ጋዜጣ ሲጠይቅ ምንድን ነው የሚሰማችሁ? በዛች ሀገር እንዴ እኛ በሰላማዊ መንገድ ተወዳድረን ይሄንን ኃይልን ለህዝብ እናጋልጣለን ብላችሁ ታስባላችሁ?
አዎ፣ እኔ የተገነዘብኩት ነገር ስለ ስልጣንና ስለ ሀገር ያላቸው አመለካከት ፍንትው አድርጎ ያሳያል። አሁን ሌላ እንደው ወደ ውስጥ ለምን ይሄን አደረጉ፣ በእኛ ላይ የሚያደርጉት ነገር ምንድን ነው፣ ዲሞክራሲ የሚባለው ይሰራሉ የሚለውን ነገር ትዛብ አህመድ ሁሉ ነገር ለነሱ ከስልጣን በታች ነው። የሰው ልጅ ህይወት በለው፣ ታሪክ በለው፣ ብሔራዊ ክብር በለው፣ ሌላም በምንም አይነት መመዘኛ መጠቃትም በለው ለነሱ ከስልጣን ጋር በተያያዘ መንገድ ነው ሁሉንም ያዩት። በቃ በስልጣን መቆየት ከሁሉም ነገር በላይ ነው፣ ከሀገር በላይ ነው፣ ከዜጎች ህይወት በላይ ነው፣ ከብሔራዊ ክብር በላይ ነው፣ ከህግ በላይ ነው። ያንን ሁሉ ነገር ምንም ወዲህና ወዲህ ማለት አይፈልጉም። ስልጣንን ያሳጣልና ስጋት ነው ብለው ካሉት በደል ሁሉም ነገር ከስልጣን በታች ናቸው ለነሱ እና ይሄ ያሳዝነኛል። ስልጣንና ገንዘብ ከአንድ ትውልድ ለማያልፍ ነገር የስልጣን ምንነት በራሳቸው ጓደኛ በጠቅላይ ሚኒስትሩ ዛሬ ሁሉ ነገር የበላይና ሁሉ ነገር በእሳቸው ቁጥጥር ስር ያሉ የሚመስሉት ጠቅላይ ሚኒስትር የቀድሞ መለስ ዜናዊ ሂደዋል እና ህይወት ኃላፊ መሆኑን ስልጣንም ኃላፊ መሆኑን ተገንዝበው በልጆቻቸውም በአገር ታሪክም የሚያስወቅሳቸውን ነገር ለምን ማድረግ እንደሚፈልጉ አይገባኝም። እና ይሄ ማለት ስለ ስልጣንና ስለ ፖለቲካ ያላቸው ግንዛቤ ብዙዎቻችን ከምናስበው የተለየ መሆኑን ፍንትው አርጎ ያሳያል። አህመድ፣
አንድ ይሄን ካነሱ አይቀር ስለ ስልጣን ያላቸው አመለካከት ስለ ስልጣንና ስለ ህዝብ ያላቸው አመለካከትን በተነሳ አንድ ጓደኛ የሚለኝ ምንድነው የኢሃዴግ መንግስት ወይንም የወያኔ መንግስት ነው እሱ የሚለው የወያኔ መንግስት 50 ሚሊዮን ህዝብ መሞት አለበት አንተ ስልጣን ላይ ቆመህ እንድትቀር ከፈለክ ቢባል ያንን ይፈጽማል ነው የሚለኝ የሱ አመለካከት ነው። ለማንኛውም ኢንጂነር የናንተ ድርጅት በተለይ ባሁኑ ጊዜ አይን ውስጥ ገብቷል። የወያኔ አይን ውስጥ ገብቷል። የህዝቡስ አይን ውስጥ ገብቷል? ህዝቡስ ያያችኋል? ይሰማችኋል? ለምንድን ነው ወያኔ አይን ውስጥ የገባችሁት? እንዲህ እንደ አይስ ከአይሲስ የበለጠ ጠላት አድርጎ አዲስ አበባ ውስጥ ኢትዮጵያ ውስጥ የያዛችሁ?
መቼም ይሄ ለአንተም የሚጠፋ ነገር አይደለም አህመድ። አሁን በኢትዮጵያ ውስጥ ያለው ነገር ኢህአዴግ ምንድን ነው በአንዳንድ አምባገነኖች በጠመንጃም ቢሆን ካሸነፉ በኋላ በሚሰሯቸው አንዳንድ ነገሮች እና በሚኖሩበት ጊዜ መጠነኛ የሆነ የህዝብ ይሁንታ የሚባለው ነገር ያገኛሉ። ወይ በብሔራዊ ክብር ደረጃ፣ ወይ ዜጎችን አስተሳስሮ አንድ በማድረግ ደረጃ፣ ወይ አንድ ነገር አመጡ ተብለው የሰብአዊ መብቶች እና የዲሞክራሲ መብቶችን ባያከብሩም እንኳን አንድ በሆነ ነገር በህዝቡ ልብ ውስጥ የሚኖሩበት ነገር አለ። እንደው ምንም ባይሆንም የነሱ ጓደኛ የሆነው ኢሳያስ የለየለት አምባገነን ነው ኤርትራ ውስጥ ግን የራሱ ዜጎች የሚያዩት ቢያንስ አሸንፎ ደርግን አገር ሰጥቶናል እና ነጻነት አወጥቶናል በእነሱ በድሮ በሳ በሚል የሚያደርስባቸውን በደልና ግፍ ሁሉ በዛች ነገር የማካካስ ነገር አለ። ነገር ግን አሁን ኢትዮጵያ ውስጥ ያለው አገዛዝ በምንም ነገር የህዝብ ይሁንታ የሚያገኝበት ነገር የለም። ልማት የተባለው መንገድ፣ መብራት፣ ምን ውሃ የለም እኛ ሀገር ውስጥ ያለውም ነገር ጥራት የለውም። የሚሰራውም ነገር ኪክባክ ለማግኘት ብዙ ገንዘብ ወደ ውጭ እየተላከና የመዝረፊያ ዘዴ ነው። ከዛ ውጭ ያልከው እንደሆነ በብሔራዊ ክብር ነው፣ በሉዓላዊነት ነው፣ በዜጎችንና አገርን በመገንባት ነው፣ በየትኛውም መንገድ የለም። እና ስልጣኔን በአንድ የታሪክ አጋጣሚ ላጣ እችላለሁ፣ ህዝብ አንቅሮ ተፍቶኛል ብሎ ያምናል። እና ያ ከሆነ ደግሞ አማራጭ ሆኖ ሊሰራ የሚችለው እና ህዝብን ሊያስተባብር የሚችለው አሁን ባለው ሁኔታ ሰማያዊ ነው። ስለዚህ ሲያድግ ለህዝቡ ተስፋ የሚሆነውን ነገር ማጥፋትና ያንን ህዝብ ተስፋ አስቆርጦ በእነሱ ቁጥጥር ስር ማድረግ ግዴታው ነው። ያለዛ ተወዳድሬ በዚህ አሸንፌ እኖራለሁ የሚል ሀሳብ ስለሌለ ተቃዋሚዎች ተስፋ የሌለው ህዝብ ሆኖ ማንንም ተስፋ ሳያደርግ እንዲኖር ካስፈለገ ሰማያዊን ማጥፋት ያስፈልጋል። ያለዛ ግን መኖር እንደማይችሉ በራሳቸው ድክመት ተረድተውታል። በውስጣቸውም አቅማቢስነት እንዳለ በሚገባ ተረድተውታል። አምባገነን ትቢት ብቻ ሳይሆን የነዚህኞቹ ፍራትም ጭምር ያለበት ስለሆነ ይመስለኛል። አዎ
ኢንጂነር፣ ወደ እርሶ ፓርቲ ልምጣና እንግዲህ እስከምናውቀው ድረስ ሁኔታው በጣም እጅግ በጣም የከበደ ቢሆንም ኢትዮጵያ ውስጥ ያለው ሁኔታ ሃሎ አድማጮቻችን ስልክ ግንኙነታችን ተቋርጦ ነበር እንደገና መስመር ላይ ኢንጂነር ይገኛሉ ኢንጂነር ከኔ ጋር ነው
አዎ
በጣም ቆንጆ የጀመርኩት ነበር እንግዲህ ምንም ከባድ ቢሆንም ኢትዮጵያ ውስጥ እናንተ ወገባችሁን አስራችሁ ጥርሳችሁን ነክሳችሁ እንታገላለን ብላችሁ የታገላችሁ ነው በዚህም የተነሳ ብዙ የእናንተ አባሎች እስራስካጁም ሌሎችም አባሎቻችሁ በእስር ቤት እየተወረወሩ ነው ስለነሱ ምን ሁኔታ አለ ስለነሱ የሚሰሙት አለ የምትሰሙት አለ የምትከታተላላችሁ
አው ሰማለን እንግዲህ ያለው ሁኔታ ሁሉ በትክክል ሰማለሁ ያው ብዙ ሰው አጥራዋል በየክፍለ ሀገር ሁሉ ቀጥሏል ከፍተኛ አመራሮች ድረስ ደርሷል ይሄ እንግዲህ እነዚህ ሰዎች ኃይል ባወጣለት ሁኔታ ስልጣን ላይ ለመቆየት ያለን አማራጭ ጉልበትና ጉልበትቻ ነው የሚለውን ነገር በይፋ ይዘውታል እንግዲህ ይሄ ሲሆን ምርጫ የሚባለው ነገር ምሳሌ መላገጫ እንደሆነ የዓለም ህዝብ ያያል የኢትዮጵያ ህዝብም ያያል ራሱ የኢህአዴግ አባል የሆነና አንዳንድ ምናልባትም ሳይገባው እዚያ ውስጥ የገባ ካለው ይህንን ተገንዝቦ ሀገራችን በምን ሁኔታ ላይ እንዳለች ይገነዘባል ብዬ አስባለሁ ለማንኛውም ይህንን በቅርበት እየተከታተል ነው
የእናንተ ፓርቲ በዚህ በምርጫ በተባለው ላይ በሚካፈልበት ጊዜ የፓርላማ አባል ለጊዜውም ቢሆን ያዘጋጃችሁት ለምን ያህሉ ቦታ ነው? ስልጣን ለመያዝ ተሳክቶ ምርጫው ህዝቡ እንብኝ ብሎ ቢወጣና የገደላችሁኝም ቢሆን አልመርጣችሁም ብሎ ቢወጣና እናንተም ቢመርጥ ስልጣን ለመያዝ የሚያበቃ ኃይል አላችሁ? የፓርላማ አባል ማለቴ ነው። በየአካባቢው አሏችሁ ተወካዮች?
እኛማ እኮ በአጠቃላይ ከ547 ወንበር 400 ላይ የሚሆን እጩ አቅርበናል። በዛ ደረጃ ሁሉም የሀገሪቷን ክፍልና የህብረተሰብ ውክልና በሚችል መልኩ እጩዎችን አቅርበናል። ነገር ግን ይህንን ነገር እስከ ዛሬ ከጀመረበት ምዝገባ ከጀመርንበት ጊዜ አንስቶ ሲፈልግ ይሰርዛል፣ ሰልፍ ይከለክላል፣ የተመዘገቡትን ደግሞ በፍርድ ቤት ስናስፈርድበት ያንን አልቀበልም ይላል። በአጠቃላይ በምርጫው ሂደት ውስጥ ሰማያዊ አብላጫ ድምጽ ያለው ወንበር ይዞ በዛ መሰረት ህዝቡን እንዳይወዳድርና ህዝቡን ተስፋ እንዳይታየው ለማድረግ የቻሉትን ሁሉ ነገር እያደረጉ ነው። አሁን እንደምታዩት የሚያወሩት ነገር ስለኛ ሌላ ጭራቃ አስመስለው ነው። በሌላ አነጋገር ደግሞ ከኛ ሰዎች ጋር በቴሌቪዥን ቁጭ ብለው ሲከራከሩ ታያቸዋለህና ህዝቡን በማስፈራራት ሰማያዊ ፓርቲ ህጋዊ ፓርቲ አይደለም ከሱ ጋር ተቆሙ የሱንም አመራር አትቀበሉ ይያሉ ያው ድምጽ አበክረው አጭበርብረው ለመኖር ስለፈለጉ በዛ ማጭበርበር ውስጥ ደግሞ የሚመጣ ህዝብ ቁጣ ካለ ያንን አስቀድሞ ለመምታት የሚያደርጉት ነገር ነው። ሰማያዊም አማራጭ ኃይል ሆኖ የህዝብ ተቀባይነት እንዳገኘና ሁሉም ቦታ እንደደረሰ ስለሚያውቁ ነው ይሄ ሁሉ ከፍርሃት የመነጨ ሰማያዊን በስጋት አይን በማየት የማጥፋት እርምጃና እንቅስቃሴ ጀመሩትም በዚህ ምክንያት ነው። እና ሰማያዊ ባቀረባቸው ፓርላማቸውም ሆነ አጠቃላይ በፖሊሲ አማራጭ እንዲሁም ደግሞ የተለያዩ ህብረተሰብ ኩልናን በማግኘት መንግስት ለመሆን የሚያስችለውን ዝግጅት እያደረገ ነው።
ኢንጂነር ብዙ ታዛቢዎች እንደሚሉት የኢትዮጵያን የፖለቲካ ሁኔታ የሚከታተሉ ፈረንጆቹም ጭምር የኢሃደግ ወይም የወያኔ ሌሎች አንዳንዶች እንደሚሉት ጥንካሬው አብሶሉት ሳይሆን ሪሌቲቭ ነው፣ አንጻራዊ ነው፣ የተቃዋሚ ኃይሎች ድካም ነው። ፈረንጆች ደግሞ ደካማ ተቃዋሚ ካዩ ጠንካራው ነው የሚመርጡትና መጥፎም ቢሆን ስልጣን ላይ ያለውን ይዘው ቁጭ ነው የሚሉት የሚሉ አሉ። እና እናንተ ሰማያዊዎች ከሌሎቹ ጋር ያላችሁ የህብረት ጉዳይ እንዴት ነው? አብሮ መስራት በዚህ በኩል በዛ በኩል ድካምን አለ የሚባለውን ለማጥፋት ሞክራችኋል? ምን ይመስላል እናንተ በጋራ ከሌሎች ጋር ሌሎችን ማሰባስቦ የመስራት ሙከራ?
ይሄ እንግዲህ በሰፊው ሂደንበታል። ባለፈውም ነጻነት ለፍትሃዊ ምርጫ ብለን ስንሰራ የስራ ግንኙነት ስናደርግ ብዙ ፓርቲዎች አንድ ላይ ሆነው 9 ፓርቲዎች ብዙ እንቅስቃሴ ስናደርግ ነበር። ያም የግንኙነት ደረጃ ያደገ አንዳንድ ፓርቲዎች በአጠቃላይ የምርጫ ውድድርም ሲወዳደሩ በሰማያዊ ስም ተወዳድረዋል። ያ ማለት በጊዜው ስንተዋወቅ የሰማያዊን አላማ በደንብ ሲያውቁት ከሰማያዊ ጋር መስራት ጠቃሚ እንደሆነና በግንኙነቱም እያደገ ሲሄድ ኃላፊነታቸውን ለመወጣት በየአካባቢው ተበጣጥሶ መስራት ጥቅም የለውም በሚል ብዙዎቹ ወደ ሰማያዊ እየገቡ ነው። በሰማያዊ ምልክትም ተወዳድረዋል። ከዛም አልፎ ደግሞ ኢህአዴግ በአንድነትና በመያድ ላይ እንደዛ አይነት እርምጃ ሲወስድ ብዙዎቹ የአንድነት አባላት እስከታች ድረስ ያሉት ሰማያዊ መከላከላቸውም በብዙ የመገናኛ ብዙሃን የሰማችሁት ይመስለኛል። አሁንም በውጭ ሀገር በመዞርበት ጊዜ ሁሉ ይሄንን ጉዞዬን ያዘጋጁት የአንድነትና የቅድመ አንድነት ማለት ነው እና የሰማያዊ ድጋፍ ሰጪ ማህበር በጋራ ሆኖ ነው እና አብሮ የመስራቱ ነገር በሰፊው እየሰራንበት ነው። ግን ሁላችንም እንደምናውቀው ባህላችን የፖለቲካ እድገታችን እስካሁን እኔ ያልኩት ይሁን ይያል ተማለት አልፎ በጋራ በሚያደርጉ ጉዳዮች ላይ እየተስማሙ ልዩነትን እያከበሩ የሚሄድ ኋላ ቀር የሆነ የፖለቲካ ባህል አለን። እሱን ያለማክበር ነገር ግን እሱም ቢሆን በጊዜ ሂደት እየተፈታና ግንኙነታችን እያደገ ከነበረው ነገር ልምድ እያገኘ ወደፊት እየተራመድን ነው። አሁን ባለው ሁኔታ ጥሩ ነው።
ኢንጂነር፣ ብዙ ሰዎች የአንድነትን አሁን ሲያነሱ ቀድሞ የነበረውን አንድነት ሲያነሱ በውጭ ደጋፊዎቹ አሁንም አሉ እዚህም አሉ ፈረሰ ማለት አይቻልም ኢህአዴግ ለማፍረስ ቢሞክርም፣ ግን ብዙ ሰዎች ሲያወሩ እርሶንና የቀድሞውን የአንድነትን አቶ አንዱዓለም አራጌን ያመሳስሏቸዋል። ይሄንን ታዝበዋል?
አይ እንግዲህ ጓደኛሞች ስለሆነ
እንግዲህ እስቲ ያላችሁ
እንግዲህ አብሮ ሲሆን በባህሪም ይወራረሳል።
አክቹአሊ እኔ የሰማሁት በስራችሁ በቆራጥነታችሁ ወዘተ ለዓላማ በመቆማችሁ ወዘተ ሲሉ ሰማለሁ። ይሄንን እርሶ ሰምተዋል? ለምንድን ነው ሊያገናኙዋችሁ የቻሉት? አንድ አይነት ታጋዮች ናቸው ይሏቸዋል። ስለዚህ የሚሰጡን ያውቋቸዋል። እስቲ ስለዚህ የሚሰጡን ነገር ካለ አስተያየት።
እውነቱን ለመናገር አህመድ እንደዛ ሲባል ሰምቼ አላውቅም። ግን አንዱዓለም የቅርብ ጓደኛዬም ነው፣ አስተሳሰቡንም አውቀዋለሁ። ቀጥተኛና እውነተኛ ልጅ ነው። ላመነበት ነገር ምንም ዋጋ የሚያስከፍለው መሆኑን እያወቅም እንኳ ለሚያምንበት ነገር እና ለህሊና የሚቆም ልጅ ነው። ጎበዝ የሚከበር ልጅ ነው። ኢትዮጵያ ማላት ከምንላቸው ልጆች ነው። እውነቱን ለመናገር አሁን ባለበት ሁኔታ ልጆች አሉት፣ ሌላ የግሉ ኃላፊነት አለ። ግን ያን ሁሉ ትቶ እንደሚመጣበትም እያወቀ በእውነት ላመነበት ነገር እና ለሀገሩ የሚቆም ትልቅ ኢትዮጵያዊ ልጅ ነው። ግን ከኔ ጋር መመሳሰሉን እንግዲህ ይሄ ከሆነ እኔም የሁላ ክብር ሊሰጥ ማለት ነው። አንዱዓለም የከፈለውን ነገር ግን እኔ ምኑንም አልከፈልኩ። በእስር ቤት ውስጥ አንድ ቀን መቆየት ቤተሰብን ትቶ ምን ያህል ከባድ እንደሆነ በእስር ቤትም ባለ ጊዜ የደረሰበት ነገር ከባድ ነው። እሱ ብዙ ዋጋ ከፍሎልናል ለሀገራችን እና ለጋራ ጉዳያችን በእውነት።
በመጨረሻ ጌታዬ፣ ከመሰናበታችን በፊት ለኢትዮጵያ ምን ይመኛሉ?
ለኢትዮጵያ በእውነት የመጀመሪያው የሚያስፈልገን ነገር አሁን መንገዱንም አልጀመርነውም፣ እንደውም ወደኋላ የኋላዮሽ የቁልቁለት መንገድ ነው እየሄድን ያለ ነው እና የመጀመሪያው ለኢትዮጵያን የምመኘው ነገር የኢትዮጵያ ሕዝብ አቅሙንና ችሎታውን ተጠቅሞ ለሀገሩና ለራሱ የግል ፍላጎቱንና የጋራ ጉዳያችንን አጣምሮ የሚሄድ ተቋማት ተገንብተው ሁሉም በየተሰማራበት የህይወት መስክ ለሀገር ግንባታና ለወደፊቷ ኢትዮጵያ የሚሰራበትን ምቹ ሁኔታ መፍጠር ነው። ሌሎች ዝርዝር የፖሊሲ አማራጮች የትኛው ነገር ይሰራ፣ የውጭ ፖሊሲ ምን ይሁን፣ እርሻው ምን ይሁን፣ ኢንዱስትሪው ምን ይሁን፣ የአገልግሎት ዘርፉ ምን ይሁን የሚባለው የኢትዮጵያ ልጆች ስልጣን የኢትዮጵያ ህዝብ ባለቤት የሀገሩ ባለቤት ሲሆን ከዛ በኋላ የተለያዩ አማራጮች ሁሉ ልዩ ችሎታ ባላቸው ልጆች እየተወዳደሩ የሚመጣ ይሆናል። አሁን ግን የመጀመሪያው ነገር የኢትዮጵያን ህዝብ የስልጣን ባለቤትና የአገሩ ባለቤትነቱን አረጋግጦ ሁሉም በየተሰማራበት የህይወት መስክ የሚችለውን ነገር ሳይቆጥብ ለሀገሩና ለራሱ የሚያደርግበትን ሁኔታ ምቹ ሁኔታ መፍጠር ነው የመጀመሪያው ምኞት።
ጌታዬ፣ እንግዲህ መልካም እድል እንመኝሎታለን ለድርሶም ለድርጅቶም። ወደፊት ስዊድን ብቅ የሚሉ ይመስሎታል?
እንዴ ማለት አይቀርም። እንደው የኔና እናንተ ነገር በፉከራ አለቀ እንደው አልመቸኛል እንጂ መምጣቴ አይቀርም። ምንም ጥያቄ የለው፣ እመጣለሁ።
እንግዲህ እዚህ ቴክኒሽያኖቹ እንደሚሉኝ አንድ አድማጭ ጥያቄ መወርወር ፈልጋለሁ ይላል ይላሉ፣ ግን ሰዓትም የለንም። አጠር ያለ ጥያቄ ከሆነ መወርወር ይችላል ሰውየው። አጠር ያለ ይፈቅዳሉ? አንድ ደቂቃ።
አዎ አጭር ከሆነ
አጭር። አዎ
ያው የጊዜው ጉዳይ ነው።
እኛም የለንም፣ 7 ደቂቃ ነች የቀረችኝ። አጭር ብቻ። ሃሎ አድማጭ።
ሃሎ ሃሎ።
አጭር ጥያቄ ብቻ፣ ከሬዲዮኑ ራቅ ይበሉ።
እሺ
አጭር ነው ጌታ።
ኢንጂነር ይልቃል በመጀመሪያ ለሰማያዊ ፓርቲ ለሚያደርገው እንቅስቃሴና ትግል ያለኝን አክብሮት ልገልጽ ፈልጋለሁ። ግን ሁልጊዜ በጭንቅላት የሚመላለስ ነገር ስላለ እንደው አላልፍም አጋጣሚውን ልጠቀም ብዬ ነው። ይሄ ምንድነው? እንደው ስካለፈው ታሪኩ ወያኔ ተደጋግሞ እንዳሳየው በተለይ በምርጫ ላይ በሌላም ሁኔታ አሁን ባለበት ሁኔታ በሰላማዊ መንገድ ይወድቃል ብሎ መቀበል ለኔ በጣም አዳጋች ይሆነብኝ ነው ከጊዜ ወደ ጊዜ መጣውና እንደው በሰላማዊ መንገድ ሊወድቅ ይችላል የሚለውን ነገር እንደው ከቻሉ ባለውት ጊዜ እንደው እስቲ
ኢንጂነር በሰላማዊ መንገድ ወያኔ ይወድቃል የሚለውን ያስረዱኝ ነው የሚለው እንደው አንዴካ
እንትን ቢሰጡኝ።
አዎ እንግዲህ በሰላማዊ መንገድ ብዙ አገር ታሪክ ይሄ እኮ የተረጋገጠ ነገር ነው። እኛ አገር ብቻ አይደለም እንደውም ያድግ እውነት እንነጋገር ከተባለ በጣም ደካማና በጥቅም የተሰባሰበና የጋራ አይዲዮሎጂ የሌለው ድርጅት ነው። እንደው ጫካይ ነው እንጂ ይሄ ድርጅት መዋቅሩና በአገር ላይ ያለው ስር የሰደደ ምንም አይነት ነገር የለውምና በብዙ የማህበረሰብ ሳይንስ እና የፖለቲካ አጥኚዎች መሰረት ሰላማዊ ትግል ብዙዎችን ስካፕንጫቸው የታጠቁ አምባገነኖችን እንዳስወገደ በእኛ የተጀመረ አይደለም ያለ ነገር ነው። ኢህአዴግም ብቸኛ አምባገነንና የተለየ የሚያደርገው የለም። እንደውም የኢትዮጵያ ህዝብ በጣም ጨዋ ነው፣ ህግ አክባሪ ነው። ስነ ልቦናውም ቢሆን በሞራል የበላይነት የማሸነፍ ባህል ያለው ሀገር ስለሆነ ሰላማዊ ትግል ይሰራል። ግን ያን የሚመራው የሚያስተባብረው ኃይል ያስፈልጋል። ያ ማለት ግን ምርጫ ቦርድ እና ኢህአዴግ አሁን ባሉበት ሁኔታ ምርጫ ቦርድ ወስኖ ኢህአዴግ እጃችንን ጨብጦ የስልጣን ሽግግር ይደረጋል ብለን አናስብም። ግን ጠንካራ ድርጅት ተመስርቶ በዛ ውስጥ የኢትዮጵያ ህዝብ ተሰባስቦ መብቱን ከጠየቀ እኔ ኢህአዴግ በጣም በቀላሉ የሚሸነፍ ድርጅት እንደሆነ ያለ ጥርጥር አምናለሁ።
በዚህ ላይ ለመጨመር ያህል የሰላማዊ ትግልን ወደፊት እንወያይበታለን እንጂ ኢትዮጵያ ውስጥ አንድ መቶኛውን እንኳን ያህል የተነካ አይመስለንም የሚሉ ኃይሎች አሉ። የሰላማዊ ትግል ብዙ ነገሮችን ያቅፋል። ለማንኛውም ኢንጂነር እጅግ በጣም እናመሰግናለን። እንመጣለን ያሉ መሰለኝ ወደ ስዊድን አንድ ቀን።
አውነት ነው። አዎ በደም በልብ ያለው ልጅም የመምጣት ሐሳብ አለኝ። መምጣቴም አይቀርም አንድ ጊዜ።
እንግዲህ ጌታዬ መልካም የሥራ ጊዜ እንመኝልዎታለን። ለርሶም ለድርጅቶም ወደፊት በሰፊው ውይይት እናደርጋለን። ምናልባትም ስዊድን ከመጡ እንገናኛለን። ጤና ይስጥልን፣ እናመሰግናለን።
እሺ እኔም ለተሰጠኝ እድል ለሁል ጊዜ ትብብራችሁ በጣም አመሰግናለሁ። ደህና ሁኑልኝ። አመድ
ጤና ይስጥልኝ።
አድማጮች ተከታተሉት የነበረው ኢትዮጵያ ድምጽ ሬዲዮ በተከታተላችሁት ሁኔታ ተጠናቋል። እንግዲህ እስከ ሳምንት መልካም ሳምንት።